Vill du också höras på Stockholms starkaste närradiosändare? Välkommen till oss på Radio Syd. Sydväst. Läs mer på vår hemsida www.radiosydväst.se.
Din närmaste radiostation. Radio Sydväst 88.9 Stockholm.
Vill du också höra?
ሰላም ጤና ይስጥልን ለምናፍታችሁ አድማጮቻችን የለተሁድ መደበኛ ፕሮግራማችን ጀምረናል ስለዘገየን ይቅርታን ጠይቃለን አነስተኛ ሁኔታ የቴክኒክ ችግር አጋጥማን ነው አሁን ወደ ቀጥታ ወደ ፕሮግራማችን እንገባለን ከዛ በፊት የመሸጋገሪያ ሙዚቃ ይከፈትልና ወደ ፕሮግራማችን እንገባለን እናመሰግናለን
ሃሎ
ፕሮግራማችንን በመዘግየታችን በቴክኒክ ምክንያት ስለሆነ ደግመን ይቅርታን ጠይቃለን። ባለፉ አመታት ውድ አድማጮቻችን እንደምን አረፈዳችሁ? በሀገራችን ውስጥ እየተካሄደ ያለው የፖለቲካና ማህበራዊ እና ኢኮኖሚ ክስተቶች እንኳን በሳምንት ጊዜ ውስጥ በሰዓታት ብዙ አስገራሚ ክስተቶች ይዘገባሉ። አንኳር ያላቸውን ይጠቅማሉ ብለን ያሰብነውን ለአድማጮችና ለመንግስት አንድ ሚዲያ ለመጠቆም እንወዳለን። በዚህ በመግቢያ ፕሮግራማችን ሁለት የአፍሪካ መሪዎችን ንግግር አቀነባብረን ለማቅረብ መርጠናል። ሟቹ የኢትዮጵያ ቀድሞ ጠቅላይ ሚኒስትር የብሔርና የቋንቋ ፌዴራሊዝም አቀንቃኝ ከመሞታቸው ከጥቂት ጊዜ በፊት ለኢትዮጵያ በ25 አመት ውስጥ የማይፈታ መልስ የማይገኝለት የመቶ አመት የቤት ስራ ሰጥተናቸዋል። ይኸው እሳቸው ድርና ድርጅታቸው ትነግ መቃብር ቢወርዱም እስከዛሬው ድረስ በብሔርና በቋንቋ ፌዴራሊዝም ይቅርታ በክልል ሳቤ የመቶ አመታትን የቤት ስራ የሚፈታ መሪ ድርጅት አተን በየቀኑ በሺ የሚቆጠሩ ዜጎችን በብሔራቸውና በማንነታቸው ይገደላሉ ይፈናቀላሉ። ሁለተኛው መሪ የሩዋንዳው ፕሬዝዳንት ፖል ካጋሜ ሲሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ከክብርት ባለቤታቸው ጋር በተገኙበት የ5ኛው የሩዋንዳ የዘር ጭፍጨፋ የብሔርና የሃይማኖት ፖለቲካ በግ የመከልከልን በተመለከተ የብሔር ፖለቲካ የቋንቋ ፌዴራሊዝም ለአፍሪካ መቃብሯን ስንቆፍር እንድንኖር ያደርገናል እንጂ ለማታችንንና ሰላማችንን ሊያፋጥን እንደማይችል ከራሳቸው በተግባር ሩዋንዳ ላይ ከደረሰባቸው ተመክሮና ኢትዮጵያ ላይም እየተፈጸመ ባለው የአማራን የዘር ማጥፋት ዘመቻን ከክልሌ ውጣ በሚል የቤንሻንጉልና የኦሮሚያ ባለስልጣናት የብሔር ሽኩቻ ከፍተኛ ቁጥር ያላቸው ዜጎች በአሰቃቂ ሁኔታ እየተገደሉና እየተፈናቀሉ ይገኛል። ባለፉት አመታት ትህነግ ወያኔ የሚያሰማራቸው በገንዘብ የሚደግፋቸው ይባል ነበር የመከላከያ ታማዦቹ ብርጋዴር ብርሃኑ ጁላ እንዳሉት ከእንግዲህ የሰሪኛ ፖለቲካም የብሔር ግጭትን በከፍተኛ ሁኔታ የሚመራው ትህነግ ወደ መቃብር ወርዷል። ከእንግዲህ ሰላማችን ይመለሳል ብለው ነበር። ነገሮች ሁሉ በተቃራኒው አሁንም ድረስ በዛሬው ዕለትም የተከታተልን ነው ሲል የነበረም ለኢትዮጵያ ሕዝብ ግልጽ ባልሆነበት ሁኔታ እነማን እንደሞቱ እነማን እንደቆሰሉ በግልጽ ለሕዝብ ሳያሳውቅ በደፈናው የ10 ሚሊዮን ብር ለአፋላጊዎች መደበው አጣያቂና አስገራሚ ሆኗል። ጌታቸው አሰፋን፣ ጌታቸው ረዳን፣ አቦይ ስብሐትን ማን ለጠቆመ ማንንስ ለያዘ? በዚህ ላይ ሁለቱ የጁንታው ያሉበትን ቦታዎች ለማወቅ በ10 ሚሊዮን ብር ሳይሆን ህይወቱንና መስዋዕት የከፈለው የኢትዮጵያ መከላከያ ሰራዊት በይበልጥ የአማራው ሚሊሻ ከገንዘብ የበለጠ በህይወቱ ላይ ከፍተኛ ድሜልኩን የደረሰበት ከፍተኛ በደልና መስዋዕትነት ስላለ ያሉበትን ቆፍሮ አውጥቶ ለፍርድ ማቅረብ የሚችል ይያለ ይህ መሆኑ መንግስትን አጣያቂ ሊያደርገው ይችላል። ሌላም ያሉበትን አድራሻቸውን ለማውጣት ሲል የሚያቀው የተባበሩት መንግስታት የውጭ ድርጅቶች ናቸው። እነዚህም ኢትዮጵያን ከማፍረስ ካላቸው ሥራንጻር ለማውጣት ያሉባቸውን አድራሻ እንደሚያውቁ ይታወቃል። ስለዚህ መንግስት የሞቱትን የተያዙትን በግልጽ አሳውቆ ማንን ለያዘ ምን ያህል ወረታ እንደሚከፍል በግልጽ ማሳወቅ አለበት። እንደማጠቃለያ ከማንም እና ከምንም በላይ ህወቱንና ራሱን አሳልፎ ለሀገር ሉዓላዊ መስዋዕት በመስዋዕትነትን በመክፈል ከፍተኛ ጀብዱ ለፈጸመው ለሰሜኑ የኢትዮጵያ መከላከያ ሰራዊትና ለአማራ ልዩ ኃይልና ሚሊሻ ከአፍ ዲስኩር በበለጠ ሙገሳና ምስጋና ባለፈ የራሱንም ሆነ የኢትዮጵያን መከላከያ ሰራዊት መሰረታዊ ህይወቱን ሊለውጥ የሚችል ቤተሰቦቹ ሊማሩበት የሚያስችል ትምህርት ቤት ወይም መሰረታዊ ህክምና ሊያገኙበት የሚችሉበትን አንድ ሆስፒታል በአዲስ አበባ ውስጥ እንዲገነባለት የሚል ሐሳብ ለመንግስት ለመጠቆም እንወዳለን። መንግስት በስልጣን ላይ ስጋት ሆኖበት ላይ ብቻ ሳይሆን እርምጃው ንጹሃን ዜጎች በብሔራቸው ምክንያት እየገደለና እንዲሰደዱ ያደረገ ያሉትን ላይ እርምጃ እንዲወስድ ዜጎች በሀገራቸው በሰላም የመኖር መብታቸውን እንዲያስከብር እንጠይቃለን። የማዕከላዊ መንግስትና የክልል መስተዳድር የተለያዩ ሀገራት አምባሳደርና ቆንስላቶች በአጫሉ ጉዲያ ላይ ያሳዩትን መተባበር ከምንም በላይ ለሆነው ህይወቱን መስዋዕትነት እየከፈለ ላለው በቂ ክፍያ የሌለው ለኢትዮጵያ መከላከያ ሰራዊት ላሳየው ታሪክ የማይሰራው ጀግንነት ቋሚ የሆነ መታሰቢያና የኢትዮጵያን መከላከያ ሰራዊት በቋሚነት የቤተሰቦቹን መሰረታዊ ችግር የሚፈታም ታሪክ ተባብረን እንድንሰራ እንጠይቃለን። መንግስትም እንደ ኢትዮጵያ መንግስት የማስተባበር ኃላፊነትን እንዲወስድ መላ ሀገር ወዳድ ኢትዮጵያውያን ባለሀብት ዲያስፖራ ታዋቂ ግለሰቦች በዚህ ረገድ የበኩላቸውን አስተዋጽኦ እንድታደርጉ ባክብሮት ለማሳሰብ እንወዳለን። ሁሉም ኢትዮጵያውያን በአንድነት ሆነን ይህ የኢትዮጵያ ጀግና ሰራዊት ከምንም በላይ የሆነውን ህይወቱን መስዋዕት እየከፈለ ላለው ታሪክ እንደሰራው ታሪክ የማይዘረሳው ታሪክ እንድንሰራለት ኢትዮጵያውያን እንድንተባበር ማሳሰብ ወዳለሁ። የአዲስ አበባ መስተዳድር ለአቶ ለማ መገርሳ ላደረጉት የአዲስ አበባ ስርጭት ወይም የብሔር ስብጥር ለመለወጥ ባደረጉት ሂደት የተሳካ በመሆኑ በአዲስ አበባም 90,000 በላይ ኮንዶሚኒየምን የት እንደገባ ባልታወቀበት ከተማ በተለያዩ አቅጣጫ የባዶ መሬት ወረራና ሽያጭ እየተካሄደባት ባለ ከተማ ከዛም ባለፈ ይህን በማድረጋቸው ለአቶ ለማ መገርሳ ለማኩራባቸው ወይም በማቆላመጥ ለማኩሪ የሚል ትልቅ ከተማ ለመስራት እቅድ ያዘ የከተማ መስተዳድር ለጀግናው የኢትዮጵያ መከላከያ ሰራዊት መታሰቢያ የሚሆን መሰረታዊ ችግሩን ለመፍታት በሚደረገው ሂደት ሀገራዊ ጉዳይን ከብሔር ነጻ በሆነ አመለካከት በአግባቡ ለዚህ ለጀግና የኢትዮጵያ ሰራዊት እና ለአማራ ልዩ ኃይልና ሚሊሻ ታሪካዊ መፍትሄ እንዲያስቀምጥ በዚህ አጋጣሚ ለመጠቆም እንወዳለን። ባለፉት ጊዜ ያደረግናቸው ብዙ ነገሮች ቢኖሩም አንድ ነገር ለመጠቆም የምንፈልገው ቢኖር መንግስት በታወቀው በሰብአዊ መብት ታጋይና ጋዜጠኛ እስክንድር ባሁን ባልደራስ ወነተኛ ለዲሞክራሲ መስራች ከዚህ ቀደም ከመጋረጃ በስተጀርባ በሚል ምስክርነት ሊያሰሙ የነበረውን ሂደት የፍትህ ሚኒስተር ውድቅ በማድረጉ የሚመሰገን ቢሆንም አሁንም ለዚህ ለውጥ ባለፈው ስርዓት ብቻ ከሰባት ጊዜ በላይ በስር ያሳለፈ ለዲሞክራሲና ለሰላም ሲታገል የነበረው ከዚህም በላይ አሁን በእስር ቤት እየተሰቃየ ያለው እስክንድር ነጋን መረጃዎቹንና ለትግሉ ያደረገውን አስተዋጽኦ በግምት በማስገባት በአስቸኳይ ከምርጫው በፊት መንግስት ማናቸውን መረጃዎች በመሰብሰብና በመረዳት መፍትሄ እንዲሰጠው እናሳስባለን። እናመሰግናለን።
አድማጮቻችን በዛሬው ፕሮግራማችን ላይ በደረሰው የቴክኒክ ቀውስ ምክንያት ከፍ ያለ ይቅርታ አድማጮቻችንን ከልብ እንጠይቃለን። እንግዲህ በተቻለ መጠን ሁላችንም አማተሮች ስለሆንን እንደምትረዱን ባለሙሉ ተስፋ ነን። ለማንኛውም እንግዲህ ፕሮግራማችን ትንሽ ደቂቃ አልፎ ቢሆንም ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። በዛሬው ፕሮግራማችን እንግዲህ የዛሬውን ፕሮግራም የሚመራልን ቢኒያም ነው። ከሱ በፊት አንድ ማሳሰቢያ የምፈልገው መጨመረው ወይንም ደግሞ መናገር የምፈልገው ከዜና በኋላ ጀነራል ካሳዬ ጨመዳን በቀጥታ ከአዲስ አበባ ኢንተርቪው ስለምናደርግ ውድ አድማጮቻችን የኚህን ባለታሪክ ጀግና ባለታሪክ ኢትዮጵያዊ ውይይት እንድትከታተሉ በአክብሮት እንጠይቃችኋለን። ቢኒያም
እናመሰግናለን አድማጮቻችን። የዛሬው ዋና አጀንዳ የውይይት አጀንዳችን ይዘን ወደ እናንተ የቀረብነው ሁለቱ አጀንዳዎች ነው። ከዛ በማስከተል ደግሞ አመድ እንደነገራችሁ ኢንተርቪው ኖረናል። ስለዚህ ከዜና ክፍለ ጊዜው በፊት ያለውን ደቂቃ ወይም ሰዓት ምን በውይይት ነው እናሳልፈው። እዚህ ስቱዲዮ ከሚገኙ ባልደረቦቼ ጋር በመተከልና በወለጋ እየተካሄደ ያለውን ዘር ተኮር ጭፍጨፋ በተመለከተ ውይይት እናደርጋለን። ከዛ በማስከተል ደግሞ ከጦርነቱ ማግስት የተካሄደውን ኢንተርናሽናል ዲፕሎማሲ ሁኔታ እና የኢንተርናሽናል ኮሚኒቲ እየሰጠው ያለው ምላሽ ምንድነው በሚል ውይይት እናደርጋለን። እስቲ መጀመሪያ ከመተከልና ከወለጋ ብንጀምር የሚል ሐሳብ አለኝ፣ ምክንያቱም አሁን እየተካሄደ ያለ ጉዳይ ስለሆነ ነው። ተመስገን፣ በመተከልና በወለጋ ምን እየተካሄደ ነው የሚለውን በብዙ ሚዲያዎች እየተላለፈ ምን ሰማው ነገር ነው? ሐላፊነቱን ማን መውሰድ አለበት? ምክንያቱም እንድነው ምንስ መደረግ አለበት የሚሉ ሐሳቦችን አንስተን እንወያያለንና ስተመስገን ካንተ ለመጀመር ምን መደረግ አለበት ምን መደረግ አለበት ከሚለውን ጀምር። ምን እየተካሄደ ነው? አላለቀም። ስለዚህ ምንድነው ይሄን ነገር ለማስቆም ምን መደረግ አለበት? አክተሮቹ ማን ናቸው? ይሄን የሚያካሄዱት እነማን ናቸው ብለህ ታስባለህ?
እውነት ነው እንዳልከው እየተፈጠረ ያለው ነገር ኢትዮጵያ መላ ኢትዮጵያን የሚያውቁት ነገር ስለሆነ መፍትሄው ምን ሊሆን ይችላል የሚለው ነው። መፍትሄው ደግሞ አብዛኛው ሰው ሊስማማበት እንደሚችለው የህገ መንግስቱ ጉዳይ ነው። የህገ መንግስቱ ጉዳይ አሁን ምንድነው ችግር እንደ ችግር ብዬ የማስበው በመፍትሄው ላይ ህገ መንግስቱ እንዲቀየር የመፈለግ አንጻር አማራን እንደ መፈረጁ መጠን ህገ መንግስቱ መቀየር አለበት የሚል እሳቤ አለ። እና ችግሩ ምንድነው አሁን ያለው አድሚኒስትሬሽን ላይ ህገ መንግስቱ ይቀየረዋል የሚለው ጥያቄ ለመቀየር ፈቃደኛ ናቸው ወይ ዝግጁ ናቸው ወይ የሚለውን በምታስብበት ጊዜ ከተወሰኑ ጊዜያት በፊት ጠቅላይ ሚኒስትሩ ምንድነው ያሉት እሱ ያሉት ነገር ወሳኝ ነገር ነው። እንደ ጠቅላይ ሚኒስትርነታቸው ለአንድ ክልል ብለን ህገ መንግስት አንቀይርም እያሉ ነው። አሁን ያን ሐሳባቸውን ይቀይራሉ ብለን ተስፋ እናደርጋለን። ህገ መንግስቱ እስካልተቀየረ ድረስ አማሮች በየቦታው መጨፍጨፋቸው የማይቀር ጉዳይ ነው እና ህገ መንግስቱም እንደምታስበው ኦቨርናይት ባንዴ ሊቀየር የሚችል ጉዳይ አይደለም። አሁን የምንፈልገው ምንድን ነው እንደ ኢትዮጵያውያን ፈቃደኝነታቸውን እንደ ጠቅላይ ሚኒስትርነታቸው ይሄንን ከምንጩ ለማድረግ ህገ መንግስቱ መቀየር አለበት ብለን እናምናለን። ዘ ኦንሊ ሶሉሽን መፍትሄ ሊሆን የሚችለው የህገ መንግስቱ መጀመሪያውኑ ሲረቅ ይሄ በዲቫይድ ኤንድ ሩል የሚለውን አካሄድ ለማስኬድ ተብሎ ዲዛይን የተደረገ ህገ መንግስት ነው እና ይሄ መንግስት ህገ መንግስት ካልተቀየረ ድረስ እነዚህ ነገሮች መቀጠላቸው አይቀርም ወደፊትም። እና መጀመሪያውኑ መንግስት ፈቃደኝነቱ ማሳየት መቻል አለበት እና መፍትሄው ይሄና ይሄ ብቻ ነው ብዬ ነው የማስበው በእኔ ፐርሰናል።
አመሰግናለሁ ተመስገን። በጣም ምናልባት መሰረታዊ የሆነ ነገር ሀገሪቷ የተሰራችበት የተዋቀረችበት የብሔር ፌዴራሊዝም ለማለት ነው። ህገ መንግስቱ ውስጥ መልካም የሆኑ የሰብአዊ መብት ጉዳዮችን የሚጠቅሱ በወረቀት ፔፐር ቫልዩ ያላቸው ነገሮች እንዳሉ መገንዘብ አቅቶን አይደለም። ህገ መንግስቱ ስንል የ የህገ መንግስቱ ዋናው ይሄ የቡድንና የግለሰብ መብት ተብሎ የሚጠቀሰው ሊሆን ይችላል። ግን ያረጅም አመድ ረጅም የረጅም ጊዜ መፍቴ ነው በያስባለው የህገ መንግስት መቀየር። ነገር ግን ያ እስከሚሆን ድረስ በየቀኑ የሚሞቱትን ሰዎች በየቀኑ የሚሰደዱትን ሰዎች ከዚህ አደጋው ስለማውጣት ምንድነው ከህገ መንግስቱ ወዲ ያለው መፍቴ ብለም ታስበው?
በቅድሚያ ሙሉ በሙሉ ስማማለሁ አሁን በተናገርከው ማብራሪያ ላይ። አንድ ነገር ብቻ መናገር የምፈልገው እዛ ላይ ምንድነው ህገ መንግስቱ ይቀየር ወይ ማይቀየር የምንለው ለአማራውን ብለን ብቻ አይደለም፣ በጠቅላላ ለኢትዮጵያ ህልውና የህገ መንግስት አማራውን ብቻ ሳይሆን ማንኛውንም ህብረተሰብ
አይጠቅም፣
ይጎዳል፣ አይጠቅምም። አንደኛ ኢትዮጵያ የሁላችንም ነች ካልን እስከዛሬ እንዳየነው አማራው ብቻ አይደለም። ሶማሌና ኦሮሚያ አካባቢ በነበረው ግጭት ወደ 1 ሚሊዮን ኦሮሞዎች እንዲፈናቀሉ ተገደዋል። ኦፍ ኮርስ ግማሾቹን አዲስ አበባ ያስፈሩ አላውቅም ይባላል ወሬው። ይሄ የሚያሳየው ከለዛው ጉጂና ምንድነው የሚሏቸው
ጌዲዮን
የሚባሉት ይሄ ችግር የአማራው ችግር ብቻ አድርገው የሚያዩ ሰዎች አሉ። አንዳንዶቹ እንደውም እኛ ምን ችግርና አማራው ብቻ ነው አይደለም፣ ኢትዮጵያን በጠቅላላ የሚመለከት ነው ይሄ ህገ መንግስት። አቶ መለስ ሲናገሩ ማን ነው አክቹአሊ አቶ መለስ ብቻ አይመስሉኝም፣ የኤርትራው መሪም የተናገሩት መስሎኛል። ኢትዮጵያ ለመቶ አመት ማትወጣው ችግር ውስጥ ነው የገባችው። በእውነት ለመናገር በመቶ ሳይሆን ይሄው ያ ችግር ይሄ ህገ መንግስት ከተረቀቀና በአዋጅ እንትን ከተለባለ በኋላ ሰላም አተነበታል ለሀገሪቷ ውስጥ። ምክንያቱም ህገ መንግስቱ ምንድነው የሚለው አስቀያሚ ህገ መንግስት ነው። እውነት ለመናገር እንዳልከው የህግ በወረቀት ላይ ፔፐር ቫልዩ ያላቸው አንዳንድ ጥሩ ነገሮች አሉ፣ በኢንተርናሽናል ደረጃ አክሰፕታንስ ያላቸው የሰው ልጆች መብት፣ የሰላማዊ መብት፣ ሰላማዊ ሰልፍ፣ የሐሳብን መግለጽ፣ እነዚህ ፔፐር ቫልዩ ነው። እሱም ቢሆን ምንም ጥቅም የለውም። የተጻፈበትን ወረቀት ቀለም ዋጋ እንኳን ያህል አያወጣም፣ ባዶ ነው። ባስኬት ቆሻሻ ባስኬት ውስጥ የምትለው ነው። ቁም ነገሩ ግን ያ ህገ መንግስት ሲረቀቅ የታሰበው ምንድን ነው? ዘርን ከዘር አፋይቶ በቋንቋና በባህል በዘር በምን አፋይቶ ይሄ ከፋፍለህ ግዛው እርስ በርሱ አፋይቶ። በነገራችን ላይ ይሄ ከፋፍለህ ግዛው ጣሊያኖች በአማራውና በኦሮሞ መካከል ሊያደርጉት የሞከሩት ሙከራ ነበረ። ታውቃላችሁ ይሄንን? እነሱ ያንን ነው ወያኔ ያንን ነው የተጠቀመው፣ ያንን ስራ ላይ ያዋለው። ከዛ ተነስተው አሁን ምንድነው የሚደረገው? ይሄ የኔ እንትን ብቻ ነው፣ ከኔ መሬት ውጣ፣ ከኔ አካባቢ ውጣ፣ ኢትዮጵያዊነትህ በምንም አይነት ሁኔታ ሊቀረፍ አይገባም። የትም ቦታ የትም ሀገር ነች። ስዊድን ውስጥ ለምሳሌ ስኮን የሚባሉ አሉ፣ ኖርላንድ የሚባሉ አሉ። ከኖርላንድ መጥቶ ሰው ስኮኔ ቢሰፍር ምንድን ነው የሚደረገው? እኛ ሀገር እንደሚደረገው ከሆነ ውጣ፣ ይሄ የኔ አካባቢ ነው፣ እዛው አገር ግባ። እንዲህ አይነት ነገር በተለይ ደግሞ ለእኛ ሀገር ችግር የሚፈጥረው ምንድን ነው? ተጋብቶ ተዋልዶ የኖረ ህዝብ ነው። እንዴት አድርገህ ነው እንደዚህ ከተለያየ አባትና እናት የተወለደን ህብረተሰብ ውጣልኝ፣ እዚህ አትኖርም እያሉ እንዲህ ችግር የሚፈጠረው? ይሄን ነገር ለማጥፋት ትልቁ እንግዲህ ፕሪንሲፓሊ ትልቁ እንትን መሆን ያለበት ህገ መንግስቱ መቀየር አለበት። ጠቅላይ ሚኒስትር አብይ ለአንድ ብሔር ብለን ህገ መንግስቱን አንቀይርም ብለዋል። ግን ያም ስህተት ነው። ለአንድ ብሔር ብለው አይደለም። ምናልባት ያ ብሔር በጣም ተጎዳው፣ ተጨቆንኩ፣ እኔ አልተካፈልኩበትም ብሎ ሊሆን ይችላል። ግን ያ ብሔር ብቻ አይደለም ችግሩን እንትን ቀማሽ የሆነው ጠቅላላ የኢትዮጵያ ህዝብ ነው። ስለዚህ ያ መቀየር አለበት። በነገራችን ላይ የትም ዓለም እኮ የሌለ አይነት ነው። በመጀመሪያው ላይ ፕሪያምብል ምን ነው መግቢያው ላይ ምን ይላል? መገንጠል ይችላሉ ይላል። በጣም የሚያሳፍር ነው። መገንጠል ይችላሉ። ጠቅላይ ሚኒስትር አብይ የዘር ጭፍጨፋ በተደረገበት ሀገር ከነ ውድ ባለቤታቸው ጋር ተገኝተው ካጋሜ ያለው ምንድን ነው? ለአፍሪካ በዘርና በቋንቋ መከፋፈል መቃብራችን ነው የሚያሰፋው ነው ያለው። እድገታችንን አያሰፋም። እኛ ምንድነና ነው ያንን መቃብራችንን የሚያሰፋ የምንመርጥበት ምክንያት? ከላይ ያሉት መሪዎች ስላሉ ነው? እነሱ እኮ የእድሜ ልክ ነዋሪዎች አይደሉም። አገርና ህዝብ እድሜ ልክ ይኖራል። እየተወላለደ ለሀገራችን ምናስብ ከሆነ እውነትን መጋፈጥ አለብን። ይሄ ደግሞ የሚያስፈራ አይደለም። እሳቸውም ድጋፍ ካገኙ እርግጠኛ ነኝ ይሄንን ነው የሚያምኑበት። ኢትዮጵያ ስለሚሉ በኢትዮጵያነታቸው ስለሚቆሩ ያንን ያስፈጽሙታል ብዬ ነው ገምተው። ግን አሁን በእኛ በኩል የሚተበቀው ምንድነው? ይሄ ነገር ወሳኝ መሆኑን የህግ መንግስት መቀየር ያለምንም ማማራጭ ሌላ ማራጭ የለንም። ጊዜው ምን እስከዛ ድረስ የሚሞቱ የሚገደሉ አሉ። ምን ይደረግ ነው? መንግስት ህግ አስከብራለሁ ብሏል አይደለም? ያስከብራልም ያስከብረም ነው ምን ደግፈው ነው። ህግ ማስከበር ደግሞ ሁሉም ቦታ መሆን አለበት። ይሄ እኔ የሚመርጠኝ ወይንም እኔ የሚደግፈኝ ስለሆነ እሱን አልነካም ማለት ስተት ነው። ህግ ለሁሉም ነው። በነገራችን ላይ ስለ ህግ አይታችሁ እንደሆነ አይኗ ይጨፈናል። የህግ አይኗ ይጨፈናል። ሳንጃ ትይዛለች። ሳንጃ ነው ካራ ነው የሚባለው።
ሰይፍና ሚዛን
ትይዛለች። ፊቷ አይኗ ይሸፈናል። ለምንድን ነው?
እንዳታዳላ
ነው። አንተ ጠቅላይ ሚኒስቴር ሆንክ ፕሬዝዳንት ሆንክ ተራ የኔ ቢጤ ኩሊ ሆንክ እኩል ነህ። በህግ መሰረት እኩል ነህ። በስራ ነው የሚያወጣ። ያ መሆን አለበት። የህግ የበላይነት ስንል ደግሞ መረዳት ያለብን ፖሊስ ነው ያንን ህግ የሚያስከብረው። ፍርድ ቤት ነው የሚተረጉመው። ፓርላማ የህዝብ ምክር ቤት ህግ ያወጣል። ፍርድ ቤት ያንን ህግ ይተረጉማል ያለምንም ተጽዕኖ። ከዛ በኋላ ስራ ላይ እንዲውል ትዕዛዝ ማን ነው የሚሰጠው? መንግስት፣ ስልጣን ላይ ያለው መንግስት። ያስ መንግስት ደግሞ ፖሊስና ጦር ኃይሉ ነው የሱ መሳሪያው። በዛ መሰረት የህግ የበላይነትን ያስከብራል። ኢትዮጵያ ግን የሆነው ምንድን ነው? ፍርድ ቤት የህግ ተርጓሚው ፍርድ ቤት የሚለውን የመንግስት ፖሊስ አልቀበልም ካለ የህግ የበላይነት መቀለጃ ነው። ሰዎች እየተመረጡ ነው ማለት ነው የሚከሰሱት። ይሄ ነገር መቆም አለበት። ለሁላችንም ነው ይሄ። ዛሬ እነንትና ናቸው እነሱ ምንም ባይደረጉ ጥሩ ነው አይሰራም። በፕሪንሲፕል መሄድ አለብን። ሁሉም እኩል መወቀስ አለበት። ሁሉም እኩል መፈረጅ አለበት። ስለዚህ ቅድም ለጠየቀው ጥያቄ እስከ የፕሮሰሱ ረጅም ነው ይገባኛል። ግን እስከዛው ድረስ ግን መንግስት ቁርጥ አቋም ወስዶ ማንንም ሳይል በእኩልነት ህግን ማስከበር አለበት። ኢትዮጵያዊ የሆነ ሁሉ በአገሪቱ ውስጥ ያለምንም መሳቀቅ ያለምንም ፍራቻ መኖር ሰርቶ መግባት መቻል አለበት። ይሄ ነው ህግን ማስከበር አለበት መንግስት። ይሄ ነው እንግዲህ።
እናመሰግናለን አህመድ። ምናልባት ይሄንን እስክንድር፣ ከዚህ በፊት ሶማሌ ላይ ሲከሰት እንደዚህ አይነት ግጭት ሲከሰት የሶማሌው አብዲ ኢሌ ነበር በወቅቱ የነበረው። እሱን አንስቶ አሁን ያለውን ሙስጣፌን በማምጣት ጊዜያዊ ለውጥ አሁን የተረጋጋ ክልል ነው በአንጻራዊ ሶማሌ ክልል ማለት እንችላለን። ከአመራር ጋር የተገናኘም ነገር ምክንያቱም የመንግስት መዋቅር የታችኛው መዋቅር አለበት ብለው የሰላም ሚኒስትሯ ሙፈሪያት ከማል ተናግሯል። በወለጋም ባለው በመተከልም ባለው ጭፍጨፋ ይሄንን የአመራር ለውጥ ለህገ መንግስት መለወጥ ትልቅ ነገር ነው፣ ጊዜ ይወስዳል። ግለሰቦችን እንኳን ለመለወጥ ፍላጎት የሌለው መንግስት ነው ያለው። ጭራሽ የመሸለም ያንን ግለሰብ በሱ ክልል ውስጥ ያ ሁሉ ነገር የተከሰተ ለሱ ሽፋን መስጠት እንዲያውም በመግለጫ መጋጨት እና ይሄን እንዴት ተመለከቷል? በተለይ ከብልጽግና እዛው ውስጥ መግለጫ ያወጡ ሰው የሞቱትን ሰዎች ህይወት የማትረፍ ሳይሆን የእርስ በርስ ሽኩቻ አድርገውታልና በተለይ የቤኒሻንጉል ክልል መግለጫ ስለሞቱ ሰዎች እውቅና ሳይሰጥ ነው ሁሉ የሚጀምረው እና ይሄን የስልጣን ሽኩቻ እንዳደረጉት በሶስቱ ብልጽግናዎች የቤኒሻንጉል ብልጽግና፣ የአማራ ብልጽግና፣ የኦሮሚያ ብልጽግና የስልጣን ሽኩቻ እያደረጉት ነው ያለው እና እንዴት ተመለከተው ነው?
በመጀመሪያ ሁኔታው በጣም ያሳዝናል። ምክንያቱም የነሱ ሽኩቻ አሁን የኦሮሚያም ኮሚኒኬሽን አቶ ታየ ደንደአም አንተም ያነሳኸው የቤኒሻንጉልም የኦሮሚያም እነዚህ በዚህ ነገር ላይ ሽኩቻቸውን የሚያደርጉበት ወቅት ራሱ የኢትዮጵያ መከላከያ ሰራዊት የኢትዮጵያ ላይ በሰራዊቱ ላይና በሀገር ላይ የተቃጣውን የሀገር የማፍረስ ወይም ሰራዊቱን ባላሰበበት ሁኔታ ይሄ አሰቃቂ ሁኔታ በተፈጠረበት ሁኔታ መሆኑ ከምንም በላይ አንገብጋቢ ያደርገዋል። ይህንን ረስተው ነው ሽኩቻ ውስጥ አሁን ያሉት እና አንደኛ አሁን ቅድም ያነሳው የሶማሌ ክልል በተግባር ከፍተኛ መፈናቀል ያለበት ከፍተኛም የብሔር ግጭት የነበረበት በአሁኑ ሰዓት በምንም ምክንያት በጣም የምናየው ነው ከፍተኛ የመረጋጋት ሲጎች ወጥተው በሰላም የመግባት በብሔራቸው የማይሳቀቁበት ከተማ ሆኗል። ጅጅካ ከመናቸውም የተሻለ እና መንግስት እንደገና ደግሞ በነዚህ ላይ ምርምጃ ሁለት ክንፍ ላይ ስላሉ ኦነግ ላይም ስላሉ የሁለቱም አባል ስለሆኑ መንግስት ለራሱ ስልጣን ይሰጋቸዋል። እነዚህም ቢያባራቸው ብዙ ዜጎች በጦርነት ከመተብን የበለጠ በብሔር ማንነታቸው የበለጡት ዜጎች ይበልጣል።
ምናልባት ከኮሮናም ይበልጣል
ከዛም ይበልጣል። እንደገና የሚያሰቀቀው አሁን ቅድም እንደመግቢያ ያለ እንደተናገርኩት 25ኛው አመት የሩዋንዳ 800 ሺህ ህዝብ በዘራቸው ያለቁበትን አክብረው በመጡ እለት ከሚሴ ላይ ሰሜን ሸዋ ላይ በብሔር የተነሳ ብዙ ሰዎች አልቋል። ያ ራሱ ርምት ሆኖ እንዳይከሰት አሁን እንደውም የተናገሩትን 30ኛውን አመት የ800000 የሩዋንዳን እልቂት ለማክበር ሲከድ እኮ የኛም 5ኛ አመት ምናከብርበት ነው የሚከደው ተነግሮም ከነሱም ሳንማር ከራሳችንም ሳንማር ይሄው በዛሬው ዕለት ብንሸንጉልና ኦሮሚያ ለከፍተኛ ንጹሃን ዜጎች ያለቁ ነው ምንም ምርምጃ ሳይወሰድ። ሁለተኛ በፊት ይሳበብ የነበረው በትነግ ነው ትነግ መቃብር ገብቷል። ብርጋዴር ኢታማጆሹም ብራኑ ጁላነታ ካውኒዳ ሰላማችን ተስፋ አድርገው ነበር። ምክንያቱም ማስተር ማይንዱን ዋናውን መቃብር ከተናል ብለው ነበር። የዛ ህሳቤ አራማጆች እነሽ መልስ አብዲሳ እነ ማነው አረጋ ቅጥሰ እነዚህ የሚባሉትና እሽ ቤንሻንጉል ያንን ያራመዱ ስላሉ ይሄንን ማቆም አልተቻለም። ሁለተኛ አንድ ነጥብ ለማ አሁን በኦሮሚያ ክልል የኦሮሚያ ወጣቶች ኦነክሽንን ለመፋለም በተለያየ አቅጣጫ ይወጡ ነው። ልክ እንደ ተነግ ኦነግንም ራሱ እዛው ላይ ከህዝቦቹ ጋር ሆኖ የማዕከላዊ መንግስት እገዛ አድርጉለት የኦሮሞ ህዝቦች ይሄንን የነቀርሳ እንደገና ምንትን እንዲያወርዱ ለምን ላንደም ለመጨረሻ የብሔር ግጭት ምዛ ላይ እንዲጠፋ መንግስት ትኩረት መስጠት አለበት። በይበልጥ አሁን እንዳልከኝ መስተዳድሮቹ ቀጥታኛ ተሳታፊዎች እንዳሉበት መረጃዎች መንግስትም አለው ምን ችግር እንዳለ ለማስወገድ ትንሽ አስቸጋሪ ነው።
እና መሰግናለሁ እስክንድር። ምናልባት ኦነግ ብላ ያነሳው ወደ ሀገር ውስጥ ከተመለሰ ሁለት አመት በምንም ታምር
ያለምንም ይቅርታ ኦነግ ስለ
ኦነግ ሸኔ
ኦነግ ነው ራሱ ኦነግም ቢሆን የመቶ አመት ታሪኩ የመዝረፍ የመግደል ሴት የመድፈር ይሄ ነው ምንም ታሪክ የለውም በሚል ነው ኦነግ ነው ሸኔ ማለት አምስት ነው። ኦነግ ሰዲ ኦነግ ቶክ ኦነግ ለማ ቢባል ኦነግ ሸዲ አምስት ደረሰ በስም መከፋፈሉ እንጂ አላማውና ስራው አንድ ስለሆነ ተነግና ኦነግ እንደም የንትና ሰማ ኃይለ ገብረስላሴ ተናገረዋል ለማስታረቅ ሄደው ኦነግ ካልመጣ እንታረቅም ነው።
አዎ ምናልባት
ይሄን ለማለት ነው ግልጽ ነው
ለማለት የፈለኩት። ኦኬ እኔ እዚህ ጋር ማለት የፈለኩት ምንድነው ኦነግን እንደ ትልቅ የአቅም እንዳለው እንድንስል ያደረገን ራሱ መንግስት ነው። በሁለት አመት ውስጥ ወደ ሀገር ውስጥ ከተመለሰ በኋላ ኦኔክሽንም በለው ኦነግም በለው ይዳዝም አተለኒ አንድ አይነት ናቸው። በሁለት አመት ውስጥ ይሄን ሁሉ አቅም ሊፈጥር አይችልም። ያለምንም ድጋፍ ያለምንም እንትን ይሄን ያል ለማሸበር የሚሆን አቅም እንዲፈጠር ያደረገው በኔ እይታ መንግስት ነው። ለዚህ ዛሬ ላይ ለሚሞቱት ሰዎችም ተጠያቂው መንግስት ነው። ያንን ሰው አቅም በመስጠት ቦሮሚያ ውስጥ የተለያየ ሚሊታሪ ካምፖች ከፍቶ እስከ ማሰልጠን ድረስ ድጋፍ እየተደረገለት እዚህ ደረሰው ለዘር ጭፍጨፋው ለኢትዮጵያ የዘር ጭፍጨፋ የመንግስት እጅ በቀጥታም ይሁን በተዘዋዋሪ ያለበት። ስለዚህ ከችግሩ መፍትሄ ማግኘት አይቻለም። ለዚህ ችግር ምክንያት የሆኑ ሰዎችን ለመፍተም ሄደ እነሱን በጠይቃቸው ጆሮ ዳባ ለበስ ዝምታ ነው ምርጫቸው። ስለዚህ በውጪ የምንገኝ የኔ መፍተም ሐሳብ ነው በውጪ በተለያየ ሀገር አቅም ያላቸው ሰዎች የመንግስትን ስራ ማጋለጥ ራሱ አንደኛው ጄኖሳይዱ እንዲቆም እርምጃ እንደመወሰድ ነው። ወደሚቀጥለው አርስታችን ከመግባታችን ከዚህ ጋር ስለሚያያዝ ነው ኢንተርናሽናል ዲፕሎማሲ አሁን እየሰሩ ያሉትን በተለይ በትግራይ ተወላጆች በኩል እየተሰራ ያለው ስራ በድለው አልቀሰው እነሱ ምላሽ ያገኙ ነው። ይሄንን በዚህ መድገም ይችላል አህመድ ምትለው ነገር አለ።
ወደሚቀጥለው ከመግባታችን በፊት አንድ ነገር የመንግስትን ኃላፊነት በተመለከተ ኦፍኮርስ ተጠያቂነት አለበት። ምክንያቱም አንድ ፋክት ማይረስ ከፋክት መነሳት አለብን ከሪያሊቲው ከእውነቱ። ኦነግ ወደ ኢትዮጵያ ሲገባ መሳሪያ ይዞ እንዲገባ ያደረገው መንግስት ነው። ግን እኛ ደግሞ የኢትዮጵያ ህዝብ አጠቃላይ እኛ ደግሞ ምንድነው ያለፈውን ጥፋት ሁሉ እየጎለጎልን በዛ ላይ እንጨቃጨቃንልም ብዙ ጠይቀን ነበር። ማን ነው የፈቀደላቸው ከነ መሳሪያ እንዲገቡ እንዴት መሳሪያ ይዘው ሊገቡ? ማንም መልስ ሰጠ የለም። በዚህ ሬዲዮ ሁሉ ብዙ ነገር ተነስተዋል ማንም መልስ ሰጠ የለም። አሁን ተመልሰን እዛ ላይ እንክሰሳቸው አይደለም ያለፈው ሆኗል የሆነው ሆኗል ግን አሁን ሌላው ቢቀር አሁን እንኳን መንግስት ስልጣን ላይ ያለው ኃይል ይሄንን ነገር ያለፈውን ተረርቶ አሁን እንኳን ያስቆም መግደሉን ምክንያቱም በየቀኑ አንድ ሰው 10 ሰው 100 ሰው መሞት እኔ ብሞት የኔ ቤተሰብ የኔ ሚስ አላደለም ሰው ሲሞትብህ የሚሰማህን ማየት ነው 10 ሰው ሞተ 5 ሰው ሞተ ፈረንጅ ምን ይላል what has got to do with numbers ቁጥር ምንድነው ቁጥር ሰው አንድም ሰው ሞተ ሞተም ሰው ሞተ መሞት ነው ያን እንዲሆን አንፈልግም ስለዚህ መንግስት ያለፈውን የኢትዮጵያ ህዝብ ይቅርታ አድራጊ ነው በእውነት ለመናገር ይቅርታ አብሮ ለመኖር ይቅርታም ነው ያንን ወደ ኋላ ተመልሰን መንግስት በዚህ አርጋና እዚህ ንፋጣት ኖ አይደለም አሁን ያለውን ሁኔታ ተመልክቶ ይሄ ነገር ባለፈው ስታት ተሰርቷል እናርመው ይሄ ህዝብ መሞት የለበትም ያለ ምክንያት በየቦታው መሰደድ የለበትም ይሄንን በጋራ እንስራ ነው ጥያቄው እንጂ ያለፈውን ንክሰሳቸዋል በቃ
አላርት ለማድረግ ምናልባት የመንግስት ሚና አሁን መፍቴውን ከሱ ማግኘት አንችልም ብዬ ማስብበት ምክንያት እኔ የሚዲያ ሽፋን እየተሰጠው አይደለም በቀላሉ የማጋለጥና የሚዲያ ሽፋን እንኳን ለመስጠት ኃላፊነት መውሰድ እኮ መጀመሪያ መቀበል ይጠይቃል እና የሚዲያ ሽፋን ሰጥተውት ችግሩ እንዳለ ራሱ ወቅና እየሰጡ አይደለም ስለዚህ እነዚህን ሰዎች ሳይሆን ምናልባት ሚዲያው አቅም ያለው ወይ መናገር የሚችል ለዓለም አቀፉ ማህበረሰብ ማሳወቅ ራሱ መንግስት ላይ ጫና እንዲደረግበት ለስልጣኑ ሲል ያስተካክሎ ይችላል የኔ እይታ ነው ይሄ እና ምናልባት በዚሁ ኢንተርናሽናል በዓለም አቀፍ ደረጃ የሚሰሩ አሁን የሀገሪቱ ሰብአዊ መብት ኮሚሽን ምንም አላለም እስካሁን ድረስ ስለ ማይካድራው ጭፍጨፋ ወዲያው ገብቶ አጣርቶ በሳምንታት ውስጥ ይሄ ለሁለት አመት በሚካሄድ የዘር ጭፍጨፋ ውስጥ አንድም ምላሽ እየሰጠ አይደለም እና ምናልባት ይሄ ፖለቲካል ጌም ነው ብዬ አስባለሁና ተመስገን ምናልባት በዚህ በተለይ በዚህ አሁን በመናወራው ወደሚቀጥለው አርስታችን ሄደን አጥር ያለ ሰዓት ደቂቃ ስላለን ከዚህ ከጦርነቱ በኋላ ኢትዮጵያ ላይ መጀመሪያ የዓለም መንግስታት ለኢትዮጵያ ድጋፍ ያደረጉ ነበር በተወሰነ መልኩ ምናልባት እነሱም የፖለቲካ ጫዋታ ሊሆን ይችላል አሁን ደግሞ መልሶ ኢትዮጵያ ላይ ጫና እየተደረገባት ነው የአውሮፓ ህብረት ሊሰጠ የነበረውን ድጋፍ አቁሟል እንደዚሁ አሜሪካ ሴኔተሮች ተሰብስበው የተለያዩ ውሳኔ ለማሳለፍ እየሞከሩ ነው ይሄ ደግሞ የመንግስት ድክመት ነው ብዬ አስባለሁ ዲፕሎማሲና በዛ በኩል ደግሞ የሚሰሩት ሎቢ ነውና አሁንም መንግስት በዚህ ከጦርነቱ ተከትሎ ያለውን ሌላውን ችግር ምን በማድረግ ነው ማስተካከል የሚቻለው ብለ ታስባለህ ኢንተርናሽናል ዲፕሎማሲና ኢንተርናሽናል ኮሚኒቲውን ድጋፍ ለማግኘት
የኢንተርናሽናል ኮሚኒቲው የራሱን ምንድነው ያደጉ አገራት ዓለምን እየመሩ ያሉት እነሱ ናቸው ይሄ third world countries እንደ አፍሪካ ኤዥያ ያሉ አገሮች ላይ ተጽዕኖ በጣም ከባድ ነው እንደ ኢትዮጵያ ያሉ አገሮች ኢኮኖሚያቸው የደቀቀ አገሮች ኢኮኖሚያቸው የሚገነባው mostly ወይም ህብረተሰቡን የሚያስተዳድሩበት አካሄድ ምንድነው ከነዚህ ደጓሚ ሀገሮች በሚመጣ ገንዘብ ነውና ምንድነው አድርጉ የሚባሉት ነገር ማድረግ አለባቸው ብዙን ጊዜ ጫና የመፍጠር አቅምም አላቸው ለመልካምም ይሁን ለተለያዩ ለራሳቸው ኢንትረስት ማለት ነው እና ምንድነው ኢትዮጵያ ለአካባቢው ጸጥታ ትልቅ አስተዋጽኦ እንዳላት ምናቀው ነውና ካላት አንጻር ሀገሪቱ ከፈረሰች ክልሉን ወይም አካባቢውን ኤሪያውን ይረብሻል ከሚል አንጻርም ጀኒዮን የሆነ ኢንትረስት አድሮባቸው ይሄ ነገር በውይይት ይፈታ ጦርነቱ መካሄድ የለበትም የሚሉ ከተለያዩ ከአውሮፓም ከአሜሪካም ያሉ የተለያዩ ድርጅቶች ጫና ሲፈጥሩ ነበር ያንን ዶክተር አብይ ያው አልሰማም መንግስት አልሰማም በራስ ያካሄድ ነው የሄደው ማንንም አልሰማም አለ እና ጦርነቱን አካሄደ ህዝቡም ደግፎታልና ይህ ከሆነ በኋላ ምንድነው ጦርነቱ ከተካሄደ በኋላም ያስቀመጣቸው እንትሮች አሉ። ምንድነው ደጋጽኞች አልገቡም የተለያየ እርዳታ ድርጅቶች መግባት አልቻሉም አክሰስ ማግኘት አልቻሉም። ይሄ በሆነበት ምክንያት ባለበት ሁኔታ ይሄንን ድጋፍ አናደርግም ነው which makes sense ለኔ ማለት ነው። ምክንያቱም በጦር ያስቀመጣቸው 5 ፖይንቶች አሉ እንደ ባጭሩ በክልሉ ለሚገኙ የተጎዱ ዜጎች የሰብአዊ እርዳታ እንዲያገኙ ፈቃድ መስጠት አለበት መንግስት የሚል አንደኛው ክራይቴሪያቸው ነው። ይሄን መንግስት ይሄን ብር ለመልቀቅ 110 $10 ሚሊዮን ነው። በጦርነቱ ምክንያት ዜጎች በአጎራባች ሀገሮች ጥገኝነት የማግኘት መብታቸው መከበር አለበት የሚል ነው። እዚህ ላይ የሆነ ጥያቄ አለ ማለት ነው። ወደ ጥገኝነት እንዳይጠይቁ የሚደረግ ችግር አለ ማለት ነው። ሌላው ምንድነው? ዘር መሰረት ያደረገ ጥቃትና የጥላቻ ንግግሮችን መግታት መንግስት ማስቆም መቻል አለበት የሚል ነው። አራተኛ የሰብአዊ መብት ጥሰቶችን መመርመር ወይም አሁን አንተ ያልከው በአገር ውስጥ ያሉትም ሌሎችንም ፈቅዶ ማለት ነው። በመጨረሻ በክልሉ የተዘጉ በትግራይ ክልል የኢንተርኔት መቋረጥ፣ የስልክ እና ሌሎች ነገሮችን መክፈት መቻል አለበት። እነዚህን ፖይንቶች አፕላይ ሲያደርጉ ይሄ 110 ሚሊዮን እንደኔ ትክክለኛ አካሄድ ነው ብዬ ነው የማስበው። መንግስት እነዚህ ማድረግ ያልቻለበት ምክንያት ምንድን ነው? የሂውማን ራይትስ ቫዮሌሽን ተከስቷል ማለት ነው በሀገሪቱ ላይ ብለን እናስባለን። እንደዚህ አይነት ስጋት ከሌለ እነዚህን አክሰስ ማድረግ ያልተቻለበት ምክንያት ምንድን ነው? የሆነ ችግር ሊኖር ይችላል ብዬ አስባለሁ። እርግጠኛ ሆነን መናገር አንችልም እና እነዚህ ማድረጋቸው መልካም ነው ብዬ አስባለሁ።
ምናልባት እዚህ ላይ ለማለት የምፈልገው ነገር አለ። ዞሮ ዞሮ ለምሳሌ የተባበሩት መንግስታት የእርዳታ ድርጅት በትግራይ ክልል በእንትን ተመቷል እና አላማቸው እርዳታ ለማድረስ ላይሆን ይችላል። አሁን እነዚህ ቅድመ ሁኔታዎች የሚያስቀምጡት ራሱ አሁን ከሱዳን ጋር ወደ ጦርነት ልንገባ እንችላለን ወይ ደግሞ ኢትዮጵያ ከሱዳን ጋር ጦርነት ልንገባ ነው የሚል በጣም የእንትን ስራ እየተሰራ ነው። በደንብ ይሄንን ነው መመለስ መመከት ካቃተን ነው ነገ ደግሞ ጦርነቱን ውስጥ እንገባለን። በነሱ አላማ በነሱ ፍላጎት የመሄድ ነገር በተለይ ይሄንን የሚደግፉ ሰዎች ድጋፍ እየሰጡ ላሉ ሰዎች ወይም ደግሞ የኢትዮጵያዊ ምላሽ ምንድነው መሆን ያለበት? አሁንም የኢትዮጵያዊ ምላሽ ስለደከመ ነው እዚህ ደረጃ የተደረሰው። አሁን ከሱዳንም ጋር ወደ ጦርነት ልንሄድ አፋፍ ላይ ደረስ ነው። በዚህ ደግሞ በኬንያና በሶማሊያ መካከል ደግሞ ችግር አለ። የትራምፕ አስተዳደር ወታደሮችን ከሶማሊያ ያስወጣል እና ቀጠናዊ ችግር ለመፍጠር በጣም በዲፕሎማሲ እየተሰራ ነው። በዚህኛው በኢትዮጵያዊ ካምፕ ያለው ግን በዚህ ላይ ደካማ ነውና ምን መደረግ አለበት የሚለውን አውርተን ትንሽ ደቂቃ ለአህመድና ለእስክንድር ሰጣለሁ። ከዛ ወደ ዜና ፕሮግራማችን ነው የምንሄደው። ስለዚህ ባለችው ደቂቃ ትንሽ ሐሳባችን
ለማሳጠር፣ በመጀመሪያ መንግስት በውጪ እንትኖች ላይ የወሰደው እርምጃ ትክክለኛ ነው። ከመጀመሪያም ጀምሮ አቋሙ አንደኛ ድርድር አለማድረጉ፣ ሁለተኛ አሁን የወጡት ክራይቴሪያዎች በሙሉ መንግስት በጥበቃ ገብተው እርዳታውን እንዲሰጡ ብሏል። ይህም ያለበት ምክንያት ሙከራ ሲያደርጉ የዩናይትድ ኔሽን መኪና ለማስወጣት ሙከራ መቀሌ ላይ፣ አክሱም ላይ ነጻ የሆኑት ቦታ ላይ እርዳታ ስጡ፣ የኢትዮጵያ መንግስትም ከጎናችሁ እንደውም የአስቸኳይ ጉዳይ የመረጃ ፍልሰትም በዚህ ላይ ጥሩ መግለጫ ሰጥተውበታል። ያ ሲባል እነሱ አላማቸው ኢትዮጵያን ከማፍረስ አንጻር ግን የመታደግ ስለሆነ የተራረፉት ሞቷል፣ አሁን አይነሳም ከሞት የተራረፉትን ለቅመው አሁን አንዳንድ ሚዲያዎች እንደ ኢትዮፌርም እንደ አንዳፍታ ምን ይላሉ? የሸማቂው የአማጽያኑ ይላሉ። የሞተ ነው የለም፣ ራሱን ማዳን አልቻለም፣ ደብረጽዮን የት እንዳለ ማግኘት አልተቻለም፣ አቦይ ስብሐት የት እንደተደበቁ ማግኘት አልተቻለም። ግን ራሳቸውን ለማዳን እየተወራሯጡ ባለበት ሰዓት የውጭ ድርጅቶች ያወጡት ክራይቴሪያ በሙሉ መንግስት ትክክለኛ አቋም የወሰደበት ነው። ምክንያቱም ኢትዮጵያ ስትኖር ነው እርዳታው መስጠት የሚችል ኢትዮጵያን የሚያጠፋ ኢትዮጵያን ለማጥፋት እየተካሄደ ሁለተኛ ሱሪያውን ተከቦ እንዳይወጡ ተደርጓል። የማውጫቸው እንደውም የከበደ ጫኔ የስደተኞች አስተባባሪ ኮሚቴ ምን ብሏል? አዲስ አበባ ላይ የስደተኞች ባሉበት ነው መቋቋም ያለባቸው። ግን አሁንም መንግስት ከፍተኛ ትኩረት አሁንም መንግስት እየወሰደ ያለው ከመጀመሪያ ጀምሮ ድርድሩን እምቢ በማለቱ በሶስት ሳምንት ባለው ባቀደው ስርዓት መቃብር ከቷል። ትነግን አሁንም ደግሞ በዚህ ሂደት ውስጥ ተረፍራፊዎቹን እንዳይወጡ የአስር ሚሊዮን ሽልማቱ ዋጋ የለው። የአማራ ክልል ልዩ ሚሊሻ ከጉድጓድ ቆፍሮ ከአስር ሚሊዮን በላይ ህይወቱን አጥፍተውታል። ቆፍሮ ያወጧቸዋል። የአማራን ሚሊሻን መብት መስጠት ነው እንዲያወጣቸውና ይህን ነው የምለው።
አመድ ጠቅላል ብታደርገው ካለን ሰዓት አንጻር በሶስት ደቂቃ ጠቅላል አድርገ ወደ
አንድ ሀቅ አለ። ኢትዮጵያ ዛሬ ብቻ ሳይሆን ከፊት ጀምሮ ኢንተርናሽናሊ በጠላት የተከበበች ሀገር ነች። ለምን እንደሆነ ብዙም አይገባኝም። ለማፍረስ ኢትዮጵያ ትልቅ አላማ ያለ ይመስለኛል። ይሄን ደግሞ በተለያየ በውስጥ አርበኞች ነው የሚጠቀሙበት ከጥንት ጀምሮ። አሁንም ያ ሙከራ እንዳለ አንዳንድ ሁኔታዎችን አያለው። ግን ዋናው ግን ምንድን ነው? ዲፕሎማሲ ዓለም ውስጥ ስትገባ ሁሉ ነገር ቆንጆ ሆኖ አይደለም የሚጠብቅ። ችግርም ቢኖር ያንን ችግር እንዴት ትወጣዋለህ ነው። አሁን ተመስገን እንዳለው የሚያሳስበኝ እኔም አለ ለምሳሌ የኢንተርናሽናል ዳታ ድርጅቶች ወይንም ደግሞ ዩናይትድ ኔሽን የሚያቀርባቸው ኮንዲሽኖች አሉ። እነዛ ለኢትዮጵያ ብቻ ብለው አይደለም የሚወጡት፣ አጠቃላይ የሆነ ነው። እኔ የምለው ምንድነው እነዚህ ዩናይትድ ኔሽንም ሆነ ማንንም የኢንተርናሽናል ድርጅት በውስጡ ወያኔዎችን ለመርዳት የሚሰሩ ኃይሎች ሊኖሩ ይችላሉ። ቅድም እንዳለው በነሱ አማካኝነት ሊያሸሹም የሞከሩ ሙከራ ተደርጓል። አንድ ሀገር ሱቨሬን መሆኗን ሉዓላዊነቷን ማስተበቅ መቻል አለባት። በርዳታ ሰበብ ሌሎች ነገሮች መደረግ የለባቸው። በሌላ በኩል ግን ስማርት መሆን ያስፈልጋል። ዲፕሎማሲውን መጫወት ያስፈልጋል። ዝም ብሎ መዝጋት አይደለም። ዲፕሎማሲ አንድ ሰጠህ ሁለት መቀበል ነው። እኛም መስጠት መቻል አለብን። ምን ሰጠው እኛን እንዳይጎዳ አርገን እነሱም ይፈልጉትን ማሟላት መቻል አለብን እንጂ ጠቅላላውን ድርግም አርገን ዘክተን እኛም ብቻ ምን ፈልገውን አርጉ ማለት አንችልም። ስለዚህ በዚህ ስማማለሁ። At the same time መንግስት አንድ የሚደግፈው ነገር ምንድነው? የሀገሪቷን ሉዓላዊነት ማስተበቅ አለበት። አጭበርባሪዎች ወይንም ደግሞ በነገራችን ላይ አንድ ሀቅ ማመን አለብን። ወያኔዎች ሰርተዋል፣ ዲፕሎማቲካሊ አሸንፈዋል። እኛ መተባበር ስላልቻለን የተለያየ ችግር ስላለብን በውስጣችን የተለያየ ችግር ስላለብን መንግስትም አንዳንድ የሚሰራው ስራ
በተለያየ የተሾሙትን አምባሳደሮች
እሱንም እስከሱም አልፎ ፖለቲካል የሚወስደው እርምጃ አንዳንድ ሀገር ወዳዶችን ማሰሩ ምንም አንዳንዱን ሰው ተስፋ ያስቆርጠዋል፣ ሊሰራ የተነሳበትን ያስቆርጠዋል። እስክንድር ነጋ ለምን ታሰረ? ሰዎችን ለማስደሰት የተወሰኑ ኃይሎችን ለማስደሰት ተብሎ ነው። እንደዚህ አይነቱን ነገር ቆርጦ መንግስት የለም ትክክለኛውን ስራ ነው የምሰራው፣ ትክክለኛውን ስራ ከሰራው ደግሞ እምወደው ህዝቤ ከአብሮኝ ይቆማል ብሎ ካላሰበ በስተቀርና መራጮቼ እነሱ ናቸው እነሱን ማስደሰት አለብኝ የሚል ከቀጠለ ህብረታችን ይላላል። ህብረታችን እንዲጠናከር በጋራ የምንፈልጋቸውን ነገሮች ድል እንድናደርግ የግዴታ መንግስት የህዝቡን ቅሬታ መስማት አለበት፣ ህዝቡም የመንግስትን ችግር መረዳት መቻል አለበት። አለበለዚያ ሁልጊዜ እንዳለቀስን ነው የምንኖረው። እና ይሄን ነገር ለማድረግ የምንችለው ምንድነው? ሁሉም ባንድ ኃይል ዲፕሎማሲው ስራ ላይ እንዲሰለፍ መንግስትም የህዝቡን ፍላጎትና ቅሬታ ማዳመጥ አለበት። ያንድን ኃይል ብቻ ለማስደሰት መሮጥ የለበትም።
እና መሰግናለሁ በጣም አመድ። ሰዓት ቢኖርን በጣም ያወያያርስ ነው። በተለይ ከዚህ ከግብጽ ያሁን ያልከው በዙሪያችን ከከበቡን አንጻርና በተለያዩ መልኩ ኢትዮጵያ እየደረሰባት ያለውን ጫና መቋቋም የምንችልበት መፍትሄ መፈለጊያ ፕሮግራም አድማጮቻችንን ቢሳተፉበት ደስ የሚለን ሰፋ ያለ ፕሮግራም ነበር የሚሆነው። ካለን ሰዓት አንጻር አሁን ትንሽ የመሸጋገሪያ ሙዚቃ እናቀርብና ከዛ በማስከተል ዜና ይኖረናል። ከዛ በማስከተል አህመድ ከጀነራል ካሳይ ጨመዳ ጋር የሚኖረውን ቆይታ እናደምጣለን። ስለዚህ ፋሲል ሙዚቃ ወይ መሸጋገሪያ ሙዚቃ ከፈትልን። እናመሰግናለን። ሙዚቃችን አሰምተናቸዋል። አሁን ቀጥታ ወደ ዜናው እንሄዳለን። ዜናውን ግሩም አዘጋጅቶ ልኮልናል ብለን እምነት ይኖረናል። ወደ ቀጥታ ወደ ዜናው እንሄዳለን። ፋሲል ቴክኒኩን እየመራ ወደ ዜናው ይወስደናል። በቀጥታ ወደ ዜናው።
ረጃጅም ማጮች ከረፋዱ 11 ሰዓት ሆናል። ከኢትዮጵያ ድምጽ ሬዲዮ ሰምንቱ አባይ ዜናዎች ቀጥለው ይሰማሉ። ፕሬዝዳንት ሳህለወርቅ የቀድሞ የደርግ ባለስልጣናት ኮሎኔል ብርሃኑ ባየና ሌተናል ጀነራል አዲስ ተርላ የሞት ቅጣት የተፈረደባቸውን በእድሜ ልክ እስራት እንዲቀጡ የቀረበላቸውን ሐሳብ ማጽደቃቸው ተዘግቧል። በአዲስ አበባ በኢትዮጵያ ኤምባሲ ውስጥ ተጠልለው የነበሩ ሁለቱ የቀድሞ የደርግ ባለስልጣናት የሞት ቅጣትን በእድሜ ልክ እስራት እንዲቀጡ ፕሬዝዳንት ሳህለወርቅ ዘውዴ የቀረበውን ሐሳብ ማጽደቃቸው ተሰምቷል። መግባባቱ ባለስልጣኖቹን በመህራት እንዲለቀቁ ሊፈቅድላቸው ይችላል ሲሉ ጉዳዩን የሚከታተሉ ሰዎች ገልጸዋል። ፕሬዚዳንቷ በጠቅላይ አቃቤ ሕግ የቀረበውን አቤቱታ አጽድቀዋል። ይህም በየግማሽ ዓመቱ የሞት ፍርደኞችን እስረኞች ለዝርዝር ለፕሬዚዳንቷ ጽህፈት ቤት ይልካል ተብሏል። በአሁኑ ወቅት በሀገሪቷ በአጠቃላይ 241 የሞት ፍርደኛ እስረኞች እንዳሉ ሲነገር፣ ፕሬዚዳንቷም ደብዳቤውን በኖቬምበር 11 ላይ መፈረማቸው ተገልጿል። የኢህአዴግ ኃይሎች አዲስ አበባን ከመቆጣጠራቸው ከአንድ ቀን በፊት ብርሃኑ ባዬ ኮሎኔልና አዲስ ተላ ጀነራል ከ1991 ጀምሮ በጣሊያን ኤምባሲ ቅጥር ግቢ ውስጥ ተጠልለው እንደሚገኙ ታውቋል። ባለፉት ዓመታት የባህር ዳር ግንቦት ሃያ አውሮፕላን ማረፊያ ተብሎ ይጠራ የነበረው የባህር ዳር አውሮፕላን ማረፊያ በህብረተሰቡ ፍላጎት እና ውይይት ሲደረግበት ቆይቶ ትናንት የባህር ዳር ከተማ አስተዳደር ከንቲባ ኮሚቴ ባደረገው ስብሰባ የባህር ዳር ደጃዝማች በላይ ዘለቀ አውሮፕላን ማረፊያ ተብሎ እንዲጠራ ተወስኗል። ይህ ስያሜ ከ1983 ዓ.ም በፊትም ይጠራበት እንደነበር ያስታወሰው የከንቲባው ኮሚቴ የህዝቡን ፍላጎትና የከተማውን ወካይ ስያሜ በመምረጥ ስሙ እንዲቀየር በሙሉ ድምፅ ውሳኔ ማስተላለፉን አስታውቋል። ተቋርጦ የነበረው የበረራ አገልግሎትም ከዚህ ሳምንት ጀምሮ እንደሚጀምር አስተባባሪ ኮሚቴው መግለጹ ተዘግቧል። በተያያዘ ዜናም በባህር ዳር የሰማዕታት ሐውልት ተብሎ የሚጠራው መሳሪያ የዘቀዘቀ ሰው ሐውልት እንዲፈርስ መደረጉ ሲታወቅ፣ በተመሳሳይም የክልሉ ባንዲራ እንዲቀየር ውሳኔ መተላለፉን ተዘግቧል። ተፈላጊ የጁንታ አባላት ያሉበትን ለጠቆም 10 ሚሊዮን ብር ሽልማት ማዘጋጀቱ ተዘግቧል። ተፈላጊዎቹን የጁንታው አባላት ያሉበትን የጠቆመ 10 ሚሊዮን ብር የማበረታቻ ሽልማት ማዘጋጀቱን የመከላከያ ሰራዊት የህብረተሰብ መረጃና መምሪያ አስታውቋል። ሽልማቱ መንግስት የወሰደውን ህግ የማስከበር ብቻ ተከትሎ የተደበቁ የጁንታው አባላትን ለጠቆመና አሳልፎ ለሚሰጥ አካል የሚበረከት መሆኑን የመምሪያው ኃላፊ ሌተናል ጀነራል አስራት ደኔሮ ገልጸዋል። ይሁንና ከሳምንት በፊት የህወሓት አመራሮችን በቀጥታ እያየናቸው ነበር ውጊያው የሚደረገው የሚለው የጠቅላይ ሚኒስትሩ መግለጫ ተሰምቶ የነበረ ሲሆን፣ አሁን እንዴት ከእይታ መለጡ የሚለው በህብረተሰቡ መነጋገሪያ ሆኖ ቀጥሏል። የህግ የበላይነት ለሀገራዊ ልማት በሚል ርዕስ የአማራ ክልል ፖሊስ ኮሚሽነር አበራ አዳሙ ያሳተሙት መጽሐፍ ተመርቋል። የፌዴራል መንግስት ከፍተኛ የስራ ኃላፊዎች፣ ሚኒስትሮች፣ ምሁራንና ጥሪ የተደረገላቸው እንግዶች በተገኙበት በአዲስ አበባ መጽሐፉ መመረቁ ተዘግቧል። ደራሲው ኮሚሽነር አበራ አዳሙ በፌዴራል ፖሊስ ኦፊሰርነት ሲሰሩ በነበሩበት ወቅት የዜጎችን መብት ቀርቶ የራሳቸውን መብት ማስከበር ባለመቻላቸው ስርዓቱን ለመጣል ወደ ትጥቅ ትግል የገቡ መሆናቸው ሲገለጽ፣ ደራሲው የመጀመሪያ ዲግሪያቸውና ሁለተኛ የማስተርስ ዲግሪያቸውን በስዊድን ሀገር የተከታተሉ ሲሆን መጽሐፉ በዋናነት ለመመረቂያ የጻፏቸው ጥናታዊ ጽሑፎችን መሰረት በማድረግ ተተርጉሞ የቀረበ መሆኑ ተዘግቧል። በመተከል ዞን በአማራ ተወላጆች ላይ እርምጃ ሲሰነዝር የነበረው የጉሙዝ ታጣቂ ቡድን በአማራ ክልላዊ ዞን ጥሶ በመግባት ሰሞኑን ከፍተኛ ጥቃት መሰንዘሩን በሞጣ ቀበሌ ጎንቻ ጎጥ በሰብል ስብሰባ ላይ ያሉ አርሶ አደሮች ላይ ጥቃት መሰንዘሩን የጓንጎ ወረዳ ኮሚኒኬሽን ዘግቧል። የወረዳ ኮሚኒኬሽን በማህበራዊ ገጹ እናስታወቀው በጥቃቱ የደረሰውን ጉዳት እያጣራ መሆኑንም አስታውቋል። በተያያዘ ዜና በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን በአማራ ተወላጆች ለሚፈጸመው ጥቃት እንደቀጠለ ነው ሲሉ የአካባቢው ነዋሪዎች ገልጸዋል። በሆሮ ጉድሩ ወለጋ ዞን ታጣቂዎች ከባለፈው እሁድ አንስቶ በተለያዩ ስፍራዎች ባደረሱት ጥቃት የአማራ ተወላጆች ህይወት ማለፉን በአካባቢው የሚገኙት ምንጮች ተናግረዋል። በዞኑ አሙሮ ወረዳ ጃቦ ዶበን ቀበሌ ውስጥ ከስድስት በላይ ሰዎች ባሳለፍነው ሳምንት እስከ ትናንትና ሁለት ድረስ በታጣቂዎች መገደላቸውን አቶ ያሲን የተባሉ የአካባቢው ነዋሪ ለዶችቬሌ መግለጻቸው ይታወሳል። ከሟቾቹ መካከል አምስቱ በካራና በጥይት መመታታቸውን ገልጸዋል። አጋምሳ በተባለና ሀሮ በተባሉ ስፍራዎች ጥቃቶች መድረሳቸውና በሰው ላይ ጉዳት መድረሱ ነው ነዋሪዎች አክለዋል። ከምዕራብ ወለጋ የሸሹ የዓይን ምስክሮች እንደሚናገሩት ጥቃቱ በተደጋጋሚ የሚከሰት ነው። በኦሮሚያ ክልል ባለፉት ሶስት ቀናት ቢያንስ በሁለት ዞኖች ብቻ 19 ንጹሃን ዜጎች በታጣቂዎች ጥቃት ተፈጽሞባቸው መሞታቸውን የክልሉ መንግስት እንዳረጋገጠ ምንጮች ገልጸዋል። የክልሉ መንግስት ኮሚኒኬሽን ኃላፊ አቶ ጌታቸው ባልቻ ለብዙሃን መገናኛ በሰጡት መግለጫ እንደገለጹት ደግሞ ባሳለፍነው ሳምንት እስከ ትናንት አጥቢያ በሆሮ ጉድሩ በወለጋ ዞን አሙሮ ወረዳ ብቻ 13 የአማራ ተወላጆች ላይ ያነጣጠረ የጅምላ ግድያ በኦነግ ታጣቂ ቡድን ተፈጽሟል ማለታቸው ይታወሳል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
Thank you.
እናመሰግናለን አድማጫችን ዜናውን አዘጋጅቶል ለላከልን ግሩም በተላቅ መስካና ያቀረብን ከዚህ ማስቀጠል እንደነገርኩናችሁ ብርጋደር ጀነራል ካሳይ ጨመዳን ከተታ ከኢትዮጵያ አህመድ ኢንተርቪው ያደርጋቸዋል እስከዛ ድረስ ሙዚቃ እየሰማን እንዲሁም የውይይታችን አካል የነበረውን ሰፊ ውይይት ማድረግ ምን ይችላልበትን ባጭሩ እንደቋጨነው ይገባናል ምናልባት በሚቀጥሉ ሳምንታት ሰፋ ያለ ውይይት ከአድማጮቻችን ጋርም በዚህ ዙሪያ ላይ ኖረናል ቴክኒኩን እስካሁን ድረስ በመርጥ አርጎ እየመራልን ያለው ፋሲልን እናመሰግናለን እስክንድር ተመስገን እዚህ ስቱዲዮ ያለን ባለሙያዎች አጠቃላይ መልካም ሳምንት እንዲሁም መልካም ጊዜ የተመኘን ቀጣይ የመሸጋገሪያ ሙዚቃ ከኢንተርኔት ውስጥ ጋር
አድማጮቻችን እንግዲህ አሁን መስመር ላይ የተከበሩ ብርጋዴር ጀነራል ካሳይ ጨመዳ ከኛ ጋር ይገኛሉ። እኚህን ጀግና መልካም ፈቃዳቸው ሆኖ በዛሬው ዕለት ከኢትዮጵያ ድምጽ ሬዲዮ ጋራ ስቶኮልም ከሚገኘው የኢትዮጵያ ድምጽ ሬዲዮ ጋራ መዋየት ፈቃደኛ ስለሆኑ ከሳቸው ጋር እንግዲህ ውይይት እናደርጋለን። ውይይታችንን እንድታዳምጡ በአክብሮት እንጋብዛችኋለን። መልካም ቆይታ። ጠናስትልኝ ጀነራል። ሃሎ
ጠናስትልኝ አመስ
እንዴት ነው ጌታዬ? የተከበረ ሰላምታችን ይቀበሉን ከኢትዮጵያ ድምጽ ሬዲዮ አክባሪዎቹ አድናቂዎቹ እንዲሁም በጣም የሚወደው ህዝቦቹ በዚህ በሬዲዮ በኩል የሚከታተለው የከበረ ሰላምታ ያቀርብልዎታል።
እግዚአብሔር ይመስገን እኔ ደህና ነኝ።
በጣም ቆንጆ
አመሰግናለሁ። አመሰግናለሁ
ጀነራል። እርሶ በጣም ተደናቂና ተወዳጅ ጀግና የጦር መሪ በመሆኑ ብዙ አድማጭ በልጅነታቸው እንዴት እንደነበሩና ወላጆቻቸው እንዴት ቢያሳድጓቸው ነው እንዲህ ጀግናና በተለይ ደግሞ ሀገራቸውን እጅግ ወዳጅ የሆኑበት ምክንያት ምንድነው? በልጅነታቸው እንዴት ቢያድጉ ነው? ወላጆቻቸውስ እንዴት ቢያሳድጓቸው ነው የሚሉ አሉና እስቲ ይሄንን አጥር አድርገው ጌታዬ ለአድማጮቻችን ይንገሩልን። እንዴት ነበሩ በልጅነቶ?
ትንሽ አገዘፍከኝ። እኔ አንድ ተራ ሰው ነኝ።
ግደለም ጌታዬ።
ግን ለጥያቄ መልስ ለመስጠት እኔ ተወልጄ ያደኩት ከተማ ነገሌ ቆረና ነው። ሰፈሬ የደንበኛ ሰፈር ወይም የነፍጠኛ ሰፈር ይባላል። እንግዲህ ነፍጠኛ ማለት ቋንቋው ወያኔ እንዳለው ሳይሆን መስጫራ ይዞ አገሩን የተበቀ ሰው ነው። በቃ
ኦኬ።
ዛሬም እኮ ያለው ወታደር ነፍጥ ይዞ ነው አገርም ይተብቀው። ቋንቋ መቼም እድገት አለው። ትናንት ነፍጥ የተባለው ዛሬ ጠመንጃ ነው። ነፍጠኛ የሚባለው የትናንትና ዛሬ ወታደር ነው። እንግዲህ እዚህ ሰፈር ውስጥ ያሉት በሙሉ አርበኞች ናቸው። ከመላው ኢትዮጵያ የተውጣጡ አገራቸውን ተከላክለው ከድል በኋላ እዚያ የኖሩ ስብስቦች ናቸው የተጋቡ። እንግዲህ ነገሌ ቦረና ትንሽቷ ኢትዮጵያ ነው እኛ የምንላት። በሰርግ በቀብር ህዝቡ አንድ ላይ ወጥቶ ነው እንትን የሚለው። ማህበራዊ ኑሮ በጣም የተቀራረበ ነው። ህዝቡ ሃይማኖት ሳይለይ ጎሳ ሳይለይ አብሮ የኖረ ህዝብ ነው። እንግዲህ ወላጆቻችን የሚነግሩን የአርበኝነት ታሪክ እንሰማ ነበረ። ጠንካራ ወታደር ደግሞ አራተኛ ብርጌድ የሚባል እዛ ነበረ። ነገለ አለባበሳቸው፣ ቁመናቸው ይስብሃል። ከዚህ ባሻገር ደግሞ አባቴ ገበሬ ነው። የራሳቸውን አንዳንድ ነገር ያስተምረዋል። ለምሳሌ መሳሪያ መተኮስ አስተማረኝ። ፊሎበር ያኔ 200 ብር ነው ገዝቶ ኢላማ መተኮስ። በነገራችን ላይ ኢላማ ላይ በጣም 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 ጎበዝ ሰው ነኝ እና ከልጅነቴ እንትን ያልኩ ያም ተጽዕኖ ፈጥሮብኛል። እያደኩ ሲሄድ ደግሞ እዛ ውሻችን አጠገብ አድን ነበረ፣ ኩላውም ሚዳቋውም። ስናድግ ደግሞ አንበራይ ላይም በአጠገባችን ስለነበረ የዛም ስሜት ትንሽ የመሳሪያ ፍቅር ላይ ላይ ያሳደረው። ወላጆቼ እሁድ እሁድ ቤተክርስቲያን ይዞኝ ይሄዳሉ። ትምህርት ቤት ደግሞ ግብረ ገብነት እንማር ነበር። መዝሙራችን ኢትዮጵያ ማወደስ ነው። ግን ንጉሠ ነገሥቱንም አርበኞቹንም ስርዓቱም ስለነበረ እናወደስ ነበር። እንግዲህ እነዚህ በሙሉ አሁን ለምሳሌ ሃይ ስኩል ከገባሁኝ በኋላ ወላጆቼ አባቴ ጠንካራ ገበሬ ነው እንዳልኩ፣ ያኔ ስታይፐንድ 20 ብር ነው ለአንድ ተማሪ። እኔ ለልጄ ስታይፐንድ እንትን አልልም እኔ ራሴ ያስተምራለሁ ብሎ 100 ብር እንትን ይለኝ ነበረ። ምንም ሌላ ነገር ማውቀው ነገር ከጓደኞቼ ጋር ሻይ ምናምን እንትን ሲሮኮ አረንቻታ ከምንጠጣው ይተርፈኝና ያንን ገንዘብ ወደ ነገሌ ስመለስ ለእረፍት ከሲዳሞ ልጆች ቡና ገዝቼ ትምርት ቤት ሲመጡ ቡና ይዘው ይመጣሉ። እንግዲህ ለሻይ ለምሳቸው ለሚያ ያንን ያጠራቀሙ ድፍን ቡና ነው። ለአንዳንድ ሽማግሌዎች ካሊብ ኩሳብርት ልስ ይባላል። ርካሽ ነው። በዛን ጊዜ ባለው ፍረም ተስታ ያንን አክበስብሼ መጥቼ ሰጣቸው ነበር። ይመርቁኝ ነበር። አላውቀውም እኔ እንዲሁ ሰውነቴ ውስጥ ያለ ነው። ይገርማል ያ ነገር ዛሬም ድረስ ውስጥ ያለ እና የብዙ ሰው ምርቃት አለ ላይ የወታደሮች ምርቃት አለ። የጎረቤቶች እምት ህፃኑ እኛ ሰፈር በጣም ትንሽ ልጅ ነኝ ነበርኩኝ። ሱቀጄ ገዝቼ እንደመጣው አላችሁ ለምንኛል ካሱ ይሮጨ እጄ ገዛለሁ ምርቃት ሰበስባለሁ። እና ያ ነው እንግዲህ ሌላ የተለየ ነገር የለም።
ጌታዬ የተባረከ እድገት ነው የደረሰው ያሳደጉት ያጋጠሙት። እስቲ ወደ ውትድርናው ዓለም ለመግባት እንዴት እንደወሰኑ ቢነግሩን። እንዴትስ ገቡ? የት ነበር መጀመሪያ የገቡት?
ይሁን እንግዲህ አስቤ አይደለም የገባው፣ ተራራ አካዳሚ ነው የገባው። ከበደ ማርያም አጥተን ዩኒቨርሲቲ እንደገባን ዶክተር ደጀኔ ይባላል ጓደኛዬ አለ አሁን እዚሁ አለ አሜሪካን ዜግነት ኖሮት ጥሮታ ወጥቶ እዚህ መጥቷል። እሱ ወስኖ ሐረር አካዳሚ ለመግባት የካዴት እጥረት ኖሮ መጥቶ ኤጁኬሽን ፋካልቲ ልጆችን ሰብስቦ አነጋግሮ ነበረ። በእውነት የህንዱ ጀነራል ከተናገሩት ነገር ትዝ የሚለኝ ሞት የትም ቦታ አለ። ባንኮሌ ላይም ተደግፈ ቡና ስጠጣ ልትሞት ይችላል፣ ለሀገር መሞት ግን ክብር ነው የሚለው ነገር ጭንቅላቴ ውስጥ ነበረች። ግን ለመሄድ አልወሰንኩም። አሁን ጓደኛዬ ለመሄድ ጠዋት እሱን ለመሰናበት አሁን አርት ፋካሊቲው ምን እንደሆነ አላውቅም። ያኔ ከዛ ወደ ታች ስወርድ መኪና ቆማለች። ኮሎኔል ብራን የሚባሉ ሰው ሜዳሊያቸውን ክብር ዘበኛ ናቸው። ሽክ ያለው መኮንን ሞተዋል፣ አሁን በህይወት የሉም። በደህና አሁን ብዬ እንትን ስል እንዴ አንተ ለምን አትሄድም ና ግባ አሉኝ። በአንድ ሮቨር ነች መኪናውን ገባው ትዛዝ ሌላ የተመረመር ያው ወጣቶች ነው ምን ጤነኞች ነን። ከዛ በሉ እስቲ ላውንደሪ የገባ ብር ልብስ ካላችኋል ምና መቶ ብር ነው ይሳቸዋል ሰጡ። ወረ እነዚህ ምን አይነት ደግ ሰዎች ናቸው ካሁን ወይና ያሉ ይሰጣል። ብቻም ደስትሪ የሆነና ገባውን እንግዲህ ጫናዎች ላይ ያሉ ልባር ያደን ስሜት የመሳሪያ ፍቅር የዛ ያርበኝነት እንትን እነዛ እንግዲህ እቺ ነገር እንትን ስትል ያ ሁሉ በሌሌ እንትን አለና እንደዚህ ነው የገባው። ታስብ ያደለም ገባው። ግን ከገባው በጣም ትንሽ ልጅ ነበርኩ። 19 አመቴ ነው የገባው። 3 አመት ነው ሐረር አካዳሚ የተማርኩኝ። አንጀቴ ነበር ውትድርናው በጣም አሁንም የሚቆጨኝ ነገር ቢኖር ወያኔ ከፈጸመብን በደል አንዱ የጀመርኩትን ጉዞ ማቋረጥ ብቻ ነው። ለሀገሬ ብዙ መስራት የሚችልበት ነገር ነበረ። አሁን ሲቪል ልብስን ብለብስ ውስጤ ስቲል አመሶል።
ብዙ እኮ ኢትዮጵያዊ እርሶን በጣም ነው እንትን የሚሉት። እኔ እንኳን እርሶ በጣም ፖፑላር በነበሩበት ጊዜ እዚህ ኢትዮጵያ አልነበርኩም፣ ግን አንዳንድ ጓደኞችን ሲያጫውቱኝ በጣም ነው ስለ እርሶ ሁሉም ባንክሮት ነው የሚናገረው እና ያደንቁዎታል። ፍላጎት ብቻ ያለ አይመስለኝም። ጎበዝ ተማሪ መሆን ነበረቦት አልነበሩ ማለት ነው። ምክንያቱም እኔ እስከማውቀው ድረስ አትሊስት እኔ እንኳን ሃይ ስኩል በነበርኩበት ጊዜ ከሐረር ጦር አካዳሚ እየመጡ ይመለምሉ ነበር። የሚመለምሉት በጣም ጎበዝ ተማሪ የሆኑትን እየመረጡ ነው። አስተውሳለሁ ከአንድ እስከ 3 የወጡትን መርጠው ነበር የሚያስገቡት። እንግዲህ በእናንተ ጊዜ አላውቅም፣ ግን እኔ ሃይ ስኩል በነበርኩበት ጊዜ በጣም ቶፕ የሆኑ ተማሪዎችን ነበር ሐረር ጦር ሚሊተሪ አካዳሚ የሚወስደው። ስለዚህ እርሶም ጎበዝ ተማሪ ነበሩ ማለት ነው፣ በተለይ በእደ ማርያም ከነበሩ።
እኛም ዩኒቨርሲቲ ከገባም በኋላ ነው።
ትክክል።
በእደ ማርያምም እኮ
አውቃለሁ።
በእደ ማርያምም ከአንድ እስከ 4 ቶፕ ስቱደንቶችን ነው ወስዶ።
አውቃለሁ።
የንጉሱ ስርዓት ለአስተማሪነት ትልቅ ክብር ስለሚሰጠው ቶፕ ስቱደንቶችን ነበረ ኤጁኬሽን ፋካሊቲ በእደ ማርያም አግኝቶ ከዛ ኤጁኬሽን ፋካሊቲ እንደጨረሱ በቃ አስተማሪ ይሆናል። ለትምህርት ጥራት እንትን ካልን ነው። እርግጥ ነው አካዳሚ ውስጥ ያለው ስብስብ ቀላል አይደለም። እኛ አሁን በሙያችን ለሀገራችን በማገልገል በየበረሃው እንትን ስንባከን እንጂ ጓደኞቻችን ብዙዎቹ አሁን ከተም ያልኩ ዶክተር ደጀኔ የኔ ኮስሜት ነው ዶክተር ሆኗል ዶክተር ዮሐንስ እዛው አንተ አጠገባለ
አዎ ዮሐንስ ተስፋ
ዮሐንስ ተስፋ ብዙ ልጆች ዶክተር ሆኗል በየየፖርት በሙሉ ተብሏል እኛ ደግሞ ዶክትሬታችን ያው ወግያ ሆነ
ጋባይ ዶክተር ዮሐንስን ካነሱ አይቀር ጌታዬ እንደውም ግርማይ ቀደም ኃይለ ስላሴ ጃንሆይ የሸለሙትን ሻምላ አይቻለሁኝ ሲመረቅ ነው መሰለኝ
አሁን ደጀኔ እና እሱ አንደኛና እንትን ናቸው
አይ ነው
አካዳሚክ ሰርቲፊኬት ተሸልሟል
ደጀኔንም ማቀው መሰለኝ አብሮ ይጎዝላቭ የነበረ መሰለኝ
ነበረ
yes አቀዋለሁ በጣም ረጅም አዎ እንዴ ደጀኔ አቀዋለሁ አሁን የፔዲያትሪክ መሰለኝ የተማረው ትክክል ነው አቀዋለሁ አቀዋለሁ ኦኬ
አዲስ አበባ ሱሉልታ ነው የሚኖረው
ኦኬ ኦኬ አቀዋለሁ እንዴ እሱንና ዮሐንስን ያው ጓደኞች ነበሩ ጀነራል
አንድ ላይ ነው ያው ለትምርት ይወጡት ያግዘኝ
አይ ነው እኔ ኋላ ነው የመጣሁት ለይት ለትምርት ይጎዝላብ ከነሱ በኋላ ነው የመጣሁት ግን ተዋውቀናል እዛ ጀነራል ውጭ ሀገር ለትምርት ሄደው ባሉበት ጊዜ የመንግስት ለውጥ ተደርጓል እንግዲህ የሰማሁት ብዙ ሰዎች ያወሩልኝ ነውና ማረጋጋት ፈልጋለሁ እርሶ ጋር ውጭ ሀገር ለትምርት ሄደው ባሉበት ጊዜ የመንግስት ለውጥ ተደርጎ ስለነበር አገር ቤት ችግር አለና እንዳትገባ እዚሁ ተቀመጥ ሲባሉ እርሶ ምን አሉ እኔ እኮ ቃል የገባሁት መሃል ላይ የገባሁት ለሀገሬና ለህዝቤ እንጂ ስልጣን ላይ ላለ መንግስት አይደለም ብለው እምቢ ብለው ገቡ አሉ እውነት ነው ከሆነስ የት ነው
እንደነ መሰለ እኛ የሄድ ነው በ66 ወደ ሐምሌ ገደማ ነው
ኦኬ
ማን ነው ጌትነት ስቴፋን ለከኔ ኮርስ ቀጣዩን እኔ 10ኛ እሱ 11ኛ ኮርስ ነው ኦርቶዶክስ ታንከኛ ትምህርት ቤት ነው የሄድ ነው እንዳጋጣሚ ደግሞ ሉል ዳዊት መኮንን ካገባ በኋላ እሱም ታንከኛ ኮርስ ልውሰድ ብሎ እንዲያውም ከኛ ቀደም ብሎ ኦርቶዶክስ ነበረ አሁን በጃንሆይ ሲወርዱ እሱ ይከታተል ነበረ ነገሩን ኦል ኦፍ ሰደን ለቆ ሄደ እኛ ትምህርታችንን ቀጠል አገር ውስጥ አሁን እንግዲህ 67 ተመረን 68 ነው የመጣነው አሜሪካኖች ምን አሉ ዌል እናንተ ጋር መንግስት ተቀይሯል ኮሚኒስት ተሆነዋል ነጽባችሁ በጣም ጥሩ ነው በዚህ ማረግ እንኳን በነገራችን ላይ በጣም ሌት ተቀን ነበር ምናጠናው አሜሪካን ካላይድ ስቱደንት ጋር ስለምን ማር ያቺ ራሳችንን እንዳምባሳደር አድርገን ኢትዮጵያዊ ብቁ በነገራችን ላይ አንዳንድ ነገር መቼም መቆየት መጥፎ ነው አንዳንድ ነገር እየለመት ወደ ከበቡ ምናምን እንትናን እንጂ እኔ ኮማንዳንት ሊስት ላይ ነበርኩ መጀመሪያ ላይ ወደ 96 ነው እንደዚህ ገደማ ነበር እንትን ያልኩ ነጠፋችን በጣም ጥሩ ነበር ነጠፋችንም የአካዳሚ ግራጁዌቶች ነበር እና አሁን ስንጨርስን ይሄንን ኦፈር ሰጥቶን አመቼም እንደ ኢትዮጵያዊነታችን አልቸኮልንም ወዲያው መልስ ለመስጠት ጊዜ ስጡን አስበን መልስ እንሰጣለን ቤት ከገባን በኋላ ጌትነት ምን ይመስላል አልኩ አይ ኩክም እንሄዳውን ብንል አለኝ አይ ጌትነት አንድ ነገር አስታውስ አንደኛ አካዳሚ ስንመረቅ ሴፍ ትከሻችን ላይ ሆነው ባንዲራችን በእጅ ጨብጠን መጽሐፍ ቅዱስ ላይ ደግሞ እጃችንን አድርገን ብለናል ንጉሠ ነገሥቱንና ኢትዮጵያን አንከዳም ብለን ንጉሠ ነገሥቱን ያወረዱት ይጨነቁ እኔና አንተ ግን ኢትዮጵያ አሁን መጥፎ ሁኔታ ላይ ነኝ መካድ የለብን ሁለተኛ ደግሞ አባቴ እንደተመረቀ ልብስን ዩኒፎርምን ልበስ ብሎኝ ቀበቶንም አድርጋለኝ እና እንዲህ ትከሻዬን ይዞኝ ልጄ ሰው አየኝ አላየኝም ብለህ የመንግስትንም የሰውንም ገንዘብ እንዳትነካ እግዚአብሔርን ፍራ ጦርነት ላይ በደረት ብትወርቅ እኔ ለቅሶ ማልቀመጥም ጀግንነት እንትን ስለሆነ አገርን እንዳትከዳ ፍርድ ደግሞ ስትቀመጥ ሶስት ሰው ካልመሰከረ እንዲህ ብለን እንትን እንዳት በስሜት እንዳትፈር ይሄን ካረክ እኔ በጸሎት ትከተላለሁ ያለኝ ነገርም ስለነበረ አሁን ቀኗ መጣች እዚህ እንትና ጌትነትም በቃ መሄድ አለብናል መጣን ስንመጣ እሱ ጅጅጋ እንትን ማን ነው ቀብሪዳር ነው እሱ መደብ እኔ ጅጅጋ ነበርኩኝ ያ መከረኛ ጦርነት ተነሳ ጌትነት በጀግንነት ተሰዋ እኔ እየተጫጫርኩ አለኝ ኢትዮጵያን አልከዳም ቢያሁን እኔ አሜሪካ አንዴም ሁለቴም ተጋብዤ ለሽልማትም ሄጄ ጓደኞቼ ቅርዚ እንደው ላንተ ለጥረታም እንደው እንትን ይላል በምንም አይነት አንገቴ ይቆረጣል እንጂ እኔ ያሁን በዚህ በስተርጅና በወጣትነት እድሜ እንዲያልኩትም የተፋውትም ምራቅ አለች ብዬ ትግሩንም መከራውንም ከወገኔ ጋር እጋፈጣለሁ ብዬ ነው እዚያል ወያኔ ብዙ ብዙ ነገሮች አድርሶብኛል በድሎኛል ከመሬት ተነስቶ ውጭ ሰራ ነበረ ያለ ምንም ምክንያት ቀይ ሽብር ብሎ አፈናቀለኝ ከእስራኤል እንደ 7 ወር አሰረኝ ምክንያት ሲያጣ ደግሞ ለቀቀኝ ቢሆንም ችግሩንም መከራውንም ከወገኔ ጋር እቀበላለሁ ብዬ ደህይቼ ኖራለሁ መስከረም ግን የሰው ሀብት አለኝ
ጀነራል የርሶ አባት የተቀደሱ ሰው ናቸው እንደገባኝ ከሆነ አስተዳደጎን በደንብ አርገው ነው በደንብ አርገው ነው ሙሉ ሰው አርገው ነው ያሳደጉት በነገራችን ላይ ቀደም ሲናገሩ በተማሪነት ወግዜ ማለትም አሜሪካን ሲማሩ በተላኩበት ትምርት ላይ በጣም በጣም አርገው ያጠኑ እንደነበረና ስም ለማስተፋት ያገሪቷን ይታገሉ እንደነበረ ሲናገሩ እኔ ማን ነገር ትዛለኝ ተማሪ ሆኜ ዩጎዝላቪያ ተልኬ ስንማር ፈተና ላይ አንድ የመጀመሪያ ፈተና ላይ ስቀርብ ፕሮፌሰሩ ምንድነው አለኝ ከየት ነህ አለኝ ከኢትዮጵያ አልኩት ስም አለ ከኢትዮጵያ የሚመጡ ተማሪዎች ቶፕ ነጥብ ነው የሚያመጡት አንተንም ካንተም የምጠብቀው ቶፕ ነጥብ ነው አለኝ ቀልቤን ገፈፈው ትዝ ይለኛል እና ኢትዮጵያኖች በዚያን ጊዜ ለራሳቸው ብቻ ሳይሆን እንደገባኝ ከሆነ ለሀገራቸው ስም ማስተራት ይወዱ ነበር ማለት ነው እኔ በኔ ላይ ብቻ የተፈረደ መስሎኝ ነበር ለከ ባጠቃላይ ነው ጀነራል ሌላ አንድ ደሞ ገጠመኝ በደርግ ግዜ ለፓርቲ አባልነት ለምልሞት ሊመለምሎት ሲጠይቆት እኔ የራሴ ድርጅት አለኝ ብለው መልሰተው ነበር ደፍረው ተዳፍረው ምንድነው የራሴ ድርጅት ብለው እንዲደፍረው ሊናገሩ የቻሉት የትኛው ድርጅት ነበረው የደርግን የሚያህል ፓርቲ እንቢ ብለው መጀመሪያ
ማሾፍ ነው ያረኩት ልንገርም የሰባኮ ሲቋቋም አፋቤት ላይ ነበርኩ የፖለቲካ ላፊ አይወደኝ እኔ ያው ፍለፊት እንትን የምልሰው ነበር እና ምን ያረግልሃል የኔ ሹፌር የኔ ፖሊስ ሬዲዮ ሰራተኞችን አሞሉ መልመለው ከዛስ ሞልቷቸው እንትን ብሏል አሁን ልጆቹ ከጾም ከሞሉ በኋላ ማታ ወደ እኔ ሲመጡ ጀነራል እንትን ኮረኔ ሞሉ እንደ ያን ሻለቃ ሞሉ እንደ መጣመን ምኑን ቅጹን ይሄ የምኑን የፓርቲው እስቲ ከመጀመሪያው ነገረኝላችኋል አሃ አንድ ባንድ አወኩኝ ምንም አላልኩኝ እኔ ምንም የተሰማኝም ነገር የለም አዘንኩኝ ነው ትልቅ አላፊነት ያለኝ የእዙ የኑስ ክብረ ኃይሉ ዘመቻ መኮንን ነበር እና ከዛ እንትን ተባለ ለጋጣሚ ለትምህርት ሞደዎች ከየርኩኝ በኋላ ከተመለስኩኝ በኋላ መብረቅ እዙ ውስጥ የሰንጥቅ 16ኛ ሰንጥቅን እንዳቋቁም ተወስኖ እዛ በአዛዥነት እንትን ስል አለ አሁን እዚህ ሻረቃ ደጀኔ ወንድማገኝ የደርግ አባል ነው የመብረቅ እዙ የፖለቲካ ኃላፊ ነው ስብሰባ አስመራ ላይ አድርጎ መንግስቱ ባለበት እናንተ ነካሳይን እነዚህ የመሰሉትን ሰዎች ለፓርቲ ሳትይዙ እነዚህ ሰዎች ለአብዮቱ ከጀምሮ ሲዋደቁ ያሉ ናቸው ለምንድን ነው ማትመላውን መልምሏቸው ይባላል በዛ መሰረት ነው ይጠራኝና አንድ ሾፕ ባንስ ከርከበት ላይ ነው ይጠራኛል ገባለኝ በል እንደው በጣም እናጥላለን እንደው ፕሬዝዳንት መንግስቱም እንደዚህ ያሉ እንደው ትክክል አይደለም እናንተ ለመመልመት አሁን በሌንን ክስ መላለ ምናምን አለ አይ ደጀኔ እኔ አልሞላም እኔ ራሴ ፓርቲ አለኝ አልፈልግም ምናምን አለ ደነጀተ በቃ ሌላ ነገር መስለው ምንድነው አለ አብዮታዊ ኢትዮጵያ ወይ ሞት ነው የኔ አለ ከተብሎ ተቃውን ያወራው ነበር ያኔ አሾፈብን ብሎ እንታ ብዙ እንትና ለታጓባኝታ ያቺን ታቆላው ከዛ ድቀይ ኮኮብ እንትን እንዳለቀ ቆርዳን ነበር እኛ የተመደብነው ተጠርቼ ሄርኩኝ ከረን ነፍሱን ይማረው ሰለሞን ካሳ የሚባል የኔ ምክትል ነበር ተሰውቷል አሁን አንድ ተስፋ የሚባል ደሞ ወታደር ልጅ ነበር ሶስታችን ብዙ ሰው ዛ አደረሽ ተቀምጧል እኛ ወደ ኋላ ሄደን ኮሬ ካሳ ወደፊት ይምጡም አራኔ ወደ ኋላ ነው መቀበ አይ ግድል ምክንያት አለ አሁን ስም ሲጠራ መጀመሪያ ቀይና አረንጓዴ ዛ ተደርግና አይ እንግዲህ እቺን አረንጓዴ ልሰጥና ቀይ ደብተር ተሰጣል ነገሩ እንደዛ ነው
ለምንድን ነበር ግን እንትን ምንድን ነበር የሚለው እርሱ የጠሏቸው ነገሮች ምንድን ናቸው ፓርቲውን አባል ሲሆኑ ይሄን ማድረግ አትችልም ይሄን ማድረግ ይችላል የሚል ህግ ነበር
አይ እኔ ያኔ እንደዛ ያልኩበት እኔ እንትቶ ከስሬ ያሉትን እንትስላሉ በቃ
ኦኬ ኦኬ
ተሰምቶኝ ኦኬ በተዘዋዋሪ መንገድ መንካቴን ነው
ገባኝ
ቶኝ እኔ አቤት ኢትዮጵያ ወይም ሞት ለኔ በቃ እሱ ነው ወንድም
ገባኝ ጀነራል በጦር ሜዳ ብዙ ጊዜ ስሰማ እንደውም የርሶ የበታቾም ሆኑ የበላዩ አይ ካሳይን ካሳይ ጨመዳን ጥይት አይመታው ሙሉ ይባል ነበር የሚሉ አሉ። እንዴት ነበር እስቲ በጦር ሜዳ በነበረበት ጊዜ የከተሙት ችግር ገጠመኞች ካሉት ቢያጫውቱን ይሄኛው ትውልድ መስማት ይፈልጋል።
ሰው ብዙ ይላል አንዳንድ ጊዜ ለምሳሌ እኔ አልዋልኩበት ቦታ ውጊያ ላይ እሱ ነው እንደዚህ ያረጋ የሚሉት ሰው የራሱን መንፈስ የራሱን
ግን ከባዶ ሜዳ ተነስተው አይመስለኝም የርሶን ነገር ስለሚያውቁ
እኔ ውጊያ ላይ ይቅርታ አድርግልኝ ይገባለው ሁኔታዎች መጥፎ ሲሆኑ ወታደሮችንም ለማንቃት ፍለፊት ይገባለው ያው ጥይቱ እንደምታውቀው ይዘባል በግራም በቀኝ የእግዚአብሔር ነገር ሆኖ አነካኝ የቆሰልኩም ጊዜም አለ ምንድነው አስሪያት ሞት
ኦኬ
በቃ ቆርጣ እንትን ካልክ ጭንቅላት በሁኔታዎች አትረበሽ ጭንቅላትም የሚያስብ ከሆነ አድራግ ምን ማድረግ እንደምትችል ታውቃለህ አንተም እኮ እኩል ነው ከሱ ጋር የተመርከው ይታያል ደካማ ጎኑ ቤት በኩል እንደሆነ ያን ጊዜ ጭንቅላት በደንብ የሚያስብ ከሆነ በልውከለይ እንደዚህ በዚህ በኩል ወጣችሁ እንደዚህ አድርጉ ትላለ መሳሪያውንም እንትን ትላለ ያ በእንደዛ ነው የገጠመኝ ነገር እንግዲህ ውጊያዎቹ ብዙ ናቸው በጣም ብዙ ናቸው ስንቱን ጠቅሼ እንትን እላለሁ እንደው አንዳንድ ልትቀስልና እነዚህ ወስላቶችን ለማስታወስ ያህል
እሺ
አንድ ጊዜ 3ኛ ክፍለ ጦርና 17ኛ ክፍለ ጦር በዚህ ከሽሬ ተነስቶ አዲዳሮ ላይ ትልቅ ምሽግ ወያኔ ነው ኦፍራ ደግሳ ከዚህ አልፋትም ሌላ ናቋ ፈጠረልና 3ኛ ክፍለ ጦርና 17ኛ ዛ እንደተፈሱ ተገጡ አሁን ከጀርባ የሚገባ ሌላ ጠንካራ ጦር ተለተባለ ያው ሰንጥቅ ተመረጠ አቆርዳት ነበር ከዛ መጣን ባሬንቶ ገባን ትዛዝ ተሰጠኝ እዚህ በኢንቢና ፎዴ ተኮምቢያ አድርገ በሽላሎ ወጥ ሽራሮ እንድትገባ ተባለ አክቹአሊ አመራረጡ አቅጣጫው ትክክል አልነበረም እዛስ ነው የበላይ ነው በዛ መጣን ተኮምቢያን ደርሰን ወደ ሽላሎ ስንሄድ ወያኔ ገጠመችን መታ አርገናት ወጣን 2 ኪሎ ሜትር ሲቀር መሬቱ ከፍ ይያለ ሄደ መነቃነቃቃ አሁን ሌላ ተጨማሪ ኃይል ደሞ መምጣቱን የሬዲዮ ጣቢያዎቹ ሲበዙ ያ በሸምበቆ በኩል በባዲሜ በኩል ከነበረው ነው ቅርብ ነው ከዛ ነው ቀንሶ ያመጡ አሁን የባሰ መውጣት እንደማንችል ማረጋግጥ አሁን ጀነራል ጋሳ ነበሩ አጠገቤ መጥቶ ነበርም ባኩን መከላከያ ሚኒስቴሩን ያስፈቅዱልኝ ቺፍ ኦፍ ስታፍ ጀነራል ኃይለ ጊዮርጊስ እኔ ከዚህ ቦታ ልላቀቅና በሸምበቆ በኩል አርጌ በባድሜ መግባት ይችላል ለኛ ለመሆኑ ከዚህ እንዴት መላቀቁ ለኔ ተውት አልኩ። ይሄው ሱር ሬዲዮ አለኝ ጥሯቸዋል ተጠሩ መጡ ኃይለ ጊዮርጊስ ይሄንን ነው አስረዳዋቸው እኔ እሳቸው ማስረዱ አሳለ መሆኑ መላቀቅ ጌታ ያልበለዛ ሌላ ናቅፋ ነው የሚሆነው። እኔ ዛሬ ማታ አላቀቃ ከዘጠኝ ሰዓት በኋላ አይሮፕላን እና ሄሊኮፕተር ላኩልኝ ምርጥ ኢላማዎች አሉኝ አስመጣለሁ አልኩኝ። እሺ አሉ። እዛ ጀነራል መርዳሳ ረጋሳም ከሳቸው ጋር ሄዱ። አዛዦችን ሰበሰብኩኝና መመሪያም ሰጠሁ። ልክ ማታ ወደ አንድ ሰዓት ላይ ሲሆን ልቀቁ ስላቸው አንድ ሻምበል ብቻ ከፊት ያለው ከያንደኛው ሻለቃ እሱ ሲቀር ሌሎቻችሁ በእግራችሁ ወርዳችሁ ታች ትወርዳላችሁ ታንኩ ያለበት ቦታ ላይ ቢቴን እናስቀምጣለን ታንኩ በመድፉ ሽፋን ስር በሚኒመው ይወርዳል ከዛ ያሻምበል እንትና ለጊዜው ግን በሬዲዮ ፌክ ጫውታ ጫውታለሁ በግራ ግባ እንደዚህ አርግ ቦታ ይዛል ላልሎኝ ግልጽ እነሱም እንዲሰሙ ያንን በዛ እንትን ታረጋላችሁ ከዛ በኋላ ሬዲዮናችሁን ትሰጋላችሁናውና አውሮፕላኖቹ ከሰዓት በኋላ መጡ መቀጥቀጥ ጀመሩ። አሁን ፌክ የሬዲዮ እንትን ወያኔ በእውነት ነው ምልስ ፌክ መልእክት እንኳን ለምትልከው ዝም ብላ የምትንበረበር ነበር። ከዛ በኋላ አውሮፕላኖቹ እንደጨረሱ በመድፍ ቀጠል ታንኮቻችንን ቀስ ብለን አወረን። ጥቂት ናቸው ሶስት ታንኮች ነበሩ ጋር አለ የወጡት በሱ ቦታ ቢቴን ቀጥታ ቢተኩስ ተመንጃ ነበረ። ታንኩ አለመሄዱ ለማሳወቅ ቢቴኑ ይተኩሳል። ያቺ አንድ ሻምበል ያልኩ የማስመስል ማጥቃት አድርጋ ነው እሱ ሞክ ያለ እንትን መተኮስ ጀመረ። አሁን ጦሩ ሌላው እየወረደ ነው። ባህሩም ልግባ እንደ ይለኛ ባህሩን ሽላሎ ከተማ ነው አትግባ እዛው ሆነ ተመልከት ይላል። እራ አልፎኝ ከተማ ሊገባ ነው ይላል ወያረደው እንዲያ እንደ ያረግ ልክ ሰዓታችን ስንደርስ ሁላችንም ወረን በኮምቢያ ገባን። አሁን መብራት ይያበራን ወደ ፎዴ ከፎዴ ቢንቢና ቀጠን ለህዝቡ ደሞ ነው ወደ አላቀርቼ እኛ ውጊያ አቅቶን ወጥተናል ወደ ባሬንቶ ይሄን ነው እርስ በርስ ማላ እኛ አንዳንድ ቤት ገብተናል እንትን ብትሉ ነገ መምጣታችን ስለማይቀር እንትን በሏል አውቄ ነው ይሄንን መልክት እንትን ይላ ለምን እነሱ ከጋራ ላይ ሆኖ እኛ መብራት ሲያዩ እርግጥ ይታያል ባዶ እንትን መኪኖችን ደሞ አንድ 10 ደሞ ወደ ባሬንቶ ደሞ ጋራ ነው ተመዝማዛ ነው እንዲሄዱ ደሞ አረግ መብራት ይያበሩ እንደዛኛ ሌሎቻችን አጥተን አሁን ሸምበቆ ላይ ደረስ ቆም ብዬ ትዕዛዝ ሰጠው ካርታዬ ላይ መጀመሪያውኑ ግማር ያለው ሳይው ከባድሜ በስተግራ በኩል ያለው ግራርና ጫካ ነው በታንክ ደርምሽው መሄድ ይችላል ውስጡም የምገባበት ምንም ምክንያት የለም ባድሜ በግራም በቀኝም ሹጭ መሬት ነበራት መንገዷ ደሞ ውስጥ ነው ያለው አንዱ ሻለቃ ደግሞ ከዚህ ተቀንሶ ወደዛ እንደሚሄድ ጣቢያው አውቀዋል። ስለዚህ በዛብል እዚህ አንድ ሻለቃ ወይ ማን ሻለቃ ተኩል ቢኖር ነው ባይፓስ ካረኩትና ከጎን ከመጣውት በቀላሉ ይባድሜ እርሻው ሜዳው ላይ መውጣት ይችላል ነው እንዳል በጣም መስረት ይባል መታናቸው ትንሽ እንጂ ምናምንም አንድ ታንክ ነው መጣብን። አሁን የኛው እየደረመሰ ሲያልፍ በድጋሉኝ በፍለፊት ደሞ እየመጣናቸው አንድ መከናጅ ቻምበል ዘሎ ወጣ ጋራው ላይ እንደማይሆኑ አርገን ነው መጣናቸው እንትናል ያዛ ወደ ሽላሎ ሄዶ አንዱ ሻለቃ በእንትን በመረብ ወንዝ ውስጥ ቅርብ ነው እንደምን ብሎ ደረሰ እሱንም መጣ ነው እዚህ ቤተክርስቲያኑ አካባቢ ሆነው ቤተክርስቲያኑን እንድንመጣ እንትን ያሉ ነበርን ከጀርባ ስለገባንባቸው ምንም እንትን ማለት አልቻሉም። ያንን እንደዛ አርገን በቀላሉ በማኑበር እንትን አድርገን እንትናል ከዛ በቃ ለማክስቱ ተነስተን ሽራሮ ገባን። ሽራሮ ያኔ እንደዋና ከተማቸው ነበር ምንም ነገር አልነበረም ባዶ ነበር። ጀነራል ተስፋዬ መከላከያ ሚኒስትሩ መጥቶ ለሊቱን አዲያገራይ እንድትገባሉ እስራሮ ተነስተን አዲያገራይ ገባን። አዲያገራይ ማለት ከጀርባቸው ነው ለክ እኔ ከጀርባቸው ስገባ ሸሽተው ወደ ከዚህ እንትናሉ ወደ ደብት ሸሽተው ሄዱ ወረድ እንደገና ሂድ ተባልኩኝ ወረድኩኝ አቅጣጫ ነው ተከዘ ሄደ በማይባሬ ነበር መሄድ የሚገባኝ አበራ በተሳስሎ ወደ ደብት አቅጣጫ እንትናለኝ ወደ ደብት በኋላ መንገድም አልነበረ ደብት ላይ ደፈጣ አድርጋ ተበቀችኝ አንድ ሻለቃ እሷን ወዲያው ነው አንድ ሰው ማልሞተብን እንግዲህ ልጆች ናቸው ቀሰሉ ደመሰስናት አይ ቲንክ ወደ 60 ምናምን ሬሳ እንኳን በወቅቱ ያየሁት ነበርታ እዛ ከሁለት ቀን በኋላ እንሻጥርም ነበረ በእኛ በኩል ይሄ ቦታ አጉል ቦታ ነው ልውጣ ከዚህ አቅጣጫውም ይሄ አይደለም ባይሆን ሜዳ ላይ ልሁና ነው አንቻ ብዙ ነገር ነበረ በሁለት ብርጌት ተኩል ሌላው መሳሪያው ምንም ማይኩሉ ሊያስቀምጥ በሁለት ብርጌት ተኩል ከበውኝ ግን በየቋዱ አንዳንድ ሳጥን ጥይት አንዳንድ ቦምብ ነበረ እግዚአብሔር ሲነግረኝ ያስቀምጥ እሷ ደግሞ የገመተችው ያስኩት መደበኛ ጥይት ብቻ መስሏት የኔ ወንድም ወረዱብን አልኩ ከምሽቱ 10 ሰዓት እስከ ቀኑ 10 ሰዓት እያለማችሁ ተኩሱ ነበረ ሰንጠቅ ጨዋጦር ነው ዲሲፕሊን ያለው ነው ኢላማን በጣም ጎበዝ ነው ብዙ ጥይት ነው የተኩሰው ኢላማ እና ቋ ቋ ያረኝ የኔ ወንድም መጻፌ ላይም ጽፌያለሁ እንዴ ረፈረፍ ናቸው አላ አቅቷቸው ደደቢት ይያሉ የሚፈክሩበት ቦታ ያኔ ወደ ተደሰ ወረዳ አንዱ ሱስ ነበር ወዲ ገብረ መድን ሌላው ማን ነው ሳሞራ ይሁን አላውቅም ነዛ ነበሩ እና ያ ያ ነው ብዙ ብዙ ነገሮች አሉ ለጊዜው ይፍቃ
ጀነራል ባሁኑ ጊዜ ያለውን በነገራችን ላይ ወያኔ ማንንም አይችልኝም ደርግን የሚያክል የጦር አሸንፍ ያለሁ እያለች የምትፎክረው ወያኔ አሁን በ 3 ሳምንት ባልሞላ ጊዜ ውስጥ ነው እንክትክቷ ያወጣው ይሄን እንዴት ያወጣል ጌታዬ
ወያኔ እኮ እኔ ልጅ የወታደርኩ መናፍ እኮ የለው ሌባ እኮ ፈሪ ነው እኮ እንዴ አንተ ሌባ ሌባ አሁን እኮ በለሊት አይደለም ሄዶ አንድ ነገር የሚሰቆ ካሁን ያዙኝ መቱኝ ይላል ባሪዎች ናቸው እኔ ወንድም የነሱም ወይ ገንዘብ ማሳደድ ሲፈጠሩ ይኸው ሲሆን ደርግ ሲሆን ያገኙትን ባንክ መዝረፍ ጀነሬተር ካገኙ መዝረፍ ቆርቆሮ መስለብ አድጋ መስለብ ሱዳን ወስዶ መሸጥ ይሄ ነው መሬት መዝረብ ሴት ማሳደድ መጠጥ መጠጣት መሸርሞት ይሄ ነው እነሱ ዕውቀታቸው ይሄን ለዚህ ደግሞ በእብሪት ተወጠሩ አሰባት አመት እኮ እነሱ ወታደራዊ ሳይንስን ቢማሩ ከእኔ በተሻለ ሁኔታ መድረስ ይችሉ ነበር ዝም ብሎ በቃ መነፋት በቃ ደግሞ ሁሉንም ማዕረግ ከባዱንም ቦታውንም ሁሉም እነሱ ስለያዙ ምንም ነገር የሚነቀነቃቸው አልመሰላቸው ልጆች በኋላ ህዝቡ አምጾ ድንጋይና ዱላ እንትን ሲልባቸው ሸሽተው እዛ መቀሌ ገቡ ድንጋይ ውስጥ አሁን ተንኮላቸው መስራት ጀመሩ ድሮም ህዝቡን ከፋፍለውታል ሰራዊቱ ውስጥ አብዛኛው እነሱ ናቸው ያው መቼም ሰው አብሮ የበላ አብሮ የጠጣ አብሮ ያለ የዋለ እኛ አሁን እንዴት ነው የምንነፋፈቀው እነሱ ግን ተንኮለኛ ሴራ ነበራቸው በዛ ንይድ ብሎ እንትናሉ እግዚአብሔር ደግሞ ከላይ አየ እንኳን አዲስ አበባ መድረስ ቀርቶ እዛም ቦታ ራሳቸው መከላከል አቅቷቸው ከመኖሪያ ቤታቸው ወጥቶ ጉድጓድ ውስጥ ገብተው
አንዳንዶቹ ለዚህ መፍትሄው የብሔር ተላዩ መንግስታት የብሔር መንግስታት የፌደራል መንግስት በብሔር የተደራጀ መፍጠር አለብን ብለው ኡሚሩአሉ። አንዳንዶቹ ደግሞ የለም ያጠፋናል የሚሉአሉ። ባይሆን በሌላ አይነት መንገድ ይሁን በሪጅን ወይንም ደግሞ በኢኮኖሚ በተለያየ መንገድ ይሁን የሚሉአሉ። እርሶ ምን አይነት መፍትሄ ጥሩ ይሆናል ብለው ያስባሉ ለሀገሪቱ ለሚወዷት ኢትዮጵያ?
ወዳጄ የብሔር ፖለቲካ በሽታ ነው።
ኦኬ።
እቺ ነገር ደሞ የተወረሰችው ከነዚህ ከኮሎኒያሊስት አገሮች ነው።
እህ ትክክል።
አሁን ለምሳሌ እኔ ራውንዳ ነበርኩ ይሰራ ነበር። አንድ አይነት ህዝብ ነው፣ አንድ አይነት ቋንቋ ያለው ነው፣ አንድ አይነት ሃይማኖት ያለው ነው። ምንም በብሔር ምንም የምትለየው ነገር አይደለም። አሁን ምን አረኳቸው? ቱሲዎቹ ረጃጅሞች ናቸው፣ ሁቶቹ አጫጭሮች ናቸው። እናንተ አንድ አይደላችሁም፣ እናንተ አፍሪካ እንደዚህ ነው መታወቂያ ላይ አንተ ሁቱ አንተ ቱሲ ብሎ ልዩነቶች ፈጠሩልባት። አሁን እነዚህ ውሾችም ጣሊያን ራሱ አማራ ኦሮሞም ትግሬ ምናምን ብሎ ነው እንትን የከፋፈለው ኢትዮጵያን በአምስት ነው በምናምን ሪጅን። ያንኑ ፈለግ ነው እነዚህ የተከተሉት። ኢትዮጵያ የሚለውን መታወቂያ በዘር ከፋፈሉት። ማይካድሬ ላይ እኮ በመታወቂያ እያዩ ነው እነዛ ቱሲዎችን ሁቶዎችን እንደገደሉ ያደረጉት። ኮፒ ነው ነገሩ፣ አጥፊ ነው። ደግሞ አወረዱት መሬት ላይ አወረዱት ይህንን ነገር። እኛ ዋናው ነገር ሰዎችን የአዳም ልጆችን ሰውነታችን ነው መቅደም ያለ፣ ቀጥሎ ኢትዮጵያዊነታችን። በኢትዮጵያዊነታችን እኮ አልተጎዳንም እኮ ከነዚህ ከነሱ 27 ዓመት በፊት ኢትዮጵያዊ ስለነበር ኢትዮጵያን አንቀዳም ብለን ሲቪሉም ውጭ ሀገር የተማረው ሁሉ ወደ ሀገሩ ነው የመጣው። እቺ የብሔር ፖለቲካ በእኛ ጄኔሬሽን አዲስ አበባ ዩኒቨርሲቲ የመጣች ነገር ነች። ጥራዝ ነጠቅ ነገር ውስጡን ሳይመረምሩ ሳያዩ ጎጂ ነገር ነው። እሺ አሁን ወርዶም ጠቀመን እንዴ? ቦታን ያካልል ከዚህ ወዲህ ሄደ እዛ መስራት እንደማትችል። እዚህ የብሔራዊ ቋንቋ አማርኛ ነው ይባላል፣ ወደ ሌላ ክልል ስትሄድ አማርኛ መርዝ ነው አትማረው ብለው ሰውን ጅል እርስ በርስ እንዳይነጋገር ያደረገ ጸረ እድገት ነው። ስለዚህ እኔ ስለዚህ ብዙ ነገር ማለት ይቻላል። ዘር ጎጥ ይሄን መቁጠር ዋጋ ቢስ ነው። ኢትዮጵያ ትልቅ ከፍታ ላይ ያለች ሀገር የት ያውቁታል የኢትዮጵያን ታሪክ። ኢትዮጵያ አሁን በቅርብ ቀን ምን ላይ እንደምትደርስ ቁጭ ብለን እናያለን። እግዚአብሔር እኮ አሁን ትልቅ ስራ እየሰራልን ነው ያለው ታውቃለህ። እነዚህም ውሾች ምንም እንኳን ልጆቻችንን ቢጎሉብንም መስዋዕትነት ተከፍሏል። እነሱ በእግዚአብሔር ዘንድ ትልቅ ጸጋ አላቸው። በዛ በእነሱ እጅ የሞቱ የገደሏቸው ግን በየቀኑ እየሞቱ ናቸው። መጨረሻ ላይ ሲኦል ላይ ነው የሚወርዱት እነሱ። ግን እግዚአብሔር ኢትዮጵያን አጠራት፣ አወጣው ከሰራዊቱ፣ ሰራዊቱን አንድ አድርገው። የኢትዮጵያ ሰራዊት ትናንት ነኝ እንደነበርኩት ሆነ የኢትዮጵያ ሰራዊት። ስለዚህ አሁንም ለእኛ የሚያዋጣው ይሄ አይደለም። ፖለቲካ የፖለቲካ ስያሜ ሰጠ። አሁን አሜሪካ ዲሞክራቲክ ፓርቲ አለ፣ ሪፐብሊካን አለ፣ የተለያየ ሰው ነው እዛ ውስጥ ያለው። የሀሳብ መፋጨት ነው እኛ የምንፈልገው እንጂ የጎሳ እናንትን አለ። ይህማ ያው ጥፋት ነው እኮ አየ ነው እያስከተለ ያለው።
ጄኔራል እንግዲህ ወደ አውሮፓና አሜሪካ ብቅ ሲሉ እኛንም ይጎበኙናል ብለን ተስፋ እናረጋለን፣ ወደፊት ይመጣሉ ብለን ተስፋ እናረጋለን። ሀሳብ አለዎት ለመሆኑ?
ያው እኔ እንኳን አቅም ኖሮኝ መምጣት አልችልም። ከተጋበዝኩ መቼም ብቅላለሁ።
እንግዲያ ለሀገሩ ኢትዮጵያን ከራሱ ሕይወት በላይ የሚወድ ጀግና የማይጋበዝበት ምክንያት የለም። እንግዲህ ሁኔታዎች ከተመቻቹ የኢትዮጵያ ድምጽ ሬዲዮ ወደፊት ሊጋብዞት ፍቃድ ፍላጎት አለው። እንግዲህ የዚህ ምንድነው የኮቪድ-19 የኮሮናው ሁኔታ የቪዛው ምኑን ከተሟላ ምናልባት ፈጣሪ ብሎ 28ኛ አመታችንን ስናከብር በነገራችን ላይ ጌታ ይሄ ሬዲዮ በስራ ላይ ከቆየ 28 አመት ውጣውረድን ያየ ሬዲዮ ነው። በጣም ብዙ ውጣውረድ ያየ ሬዲዮ ነው። በየአመቱ አዲስ አመትን ከህዝብ ጋራ የኢትዮጵያን አዲስ አመት የሚያከብረው በጋራ የኢትዮጵያ ድምጽ ሬዲዮ ነው እና በአሁኑ አመት በኮቪድ ምክንያት አላከበንም። ምናልባት ፈጣሪ ብሎ ኮቪድም ጠፍቶ ሁኔታዎች ከተመቻቹ 28ኛ አመታችንን ካልተሳሳትኩ በመናከብርበት ጊዜ እርሶን ለመጋበዝ ፍቃደኛ ነን። ሁኔታዎች ከተመቻቹ እርሶ ፍቃደኛ ነዎት?
እኔ በጣም ደስ ይለኛል። በጣም ደስ ይለኛል። ያው እንደምታውቀው እግዚአብሔር ይመስገን ነው። እኔ አሁን በታይ $50 አትሞላም 1950 ብር ነው። ግን እግዚአብሔር ትልቅ ጸጋ የሰጠኝ የሰው ፍቅር አለ። ለእውነት ነው የምልህ ከውጭ ማላውቃቸው ሰዎች ልብስ ይልኩልኛል፣ ጫማ ይልኩልኛል፣ ዘብም ይልኩልኛል። ከሁሉም በላይ ደግሞ ህሊናዬ ንጹህ ስለሆነ ጤነኛ ነኝ። ደም ብዛት አለች ግን ይወስዳለሁ። እሷም አሁን ወያኔ ስለሞተችልኝ
ቀንሷል።
እና ደስ ይለኛል። እመጣለሁ፣ አያለሁኝ ወገኖቼንም። እግዚአብሔር መቼም ፈቅዶ በቅርብ ጊዜ ሁላችሁም ወደ አገራችሁም የምትመለሱበትን ሁኔታ እግዚአብሔር ይፈጣል ብዬ ነው ማምነው።
አሜን አሜን። ጌታ
እድልም ካገኘሁኝ ባያችሁ ደስ ይለኛል።
አሜን። እኔ ጌታ በመጨረሻ የሚያስተላልፉት ይሄን ሬዲዮ በአለም ዙሪያ ላሉ የሚያዳምጡ በተለያየ መንገድ ለሚያዳምጡ ወገኖቾ የሚያስተላልፉት አጽር ያለሽ መልእክት ካለዎት ጌታዬ?
ሁለት ነገር ማስተላልፍ ፈልጋለሁ። አንድ አባቴ አንድ ጊዜ እንደው ተግባር ላይ እንትን ያለኝን መልእክት እንደው ሼር ባረጋችሁ ደስ ይለኛል። አንድ ጊዜ እህል ስንከምር እርሻ ላይ እንትኑ ክምሩ ከፍ ያለ ሲሄድ እኔ ከታች ወረወርለታለሁ፣ እሱ ይከምራል። አሁን ራቅ ሲል መሰላል ነገር ፈለግንና ሸጥ ውስጥ ወርደን የሆነ እንጨት ቆረጥንና ስና ለማምጣት እንትን ስንል ወፍራሙን ወገን በኔ በኩል አረገና ቀጭኑ ቅርንጫፍ በኩል እሱ ያዘ። አሁን ስንሄድ ደከመኝ፣ አባይ ደከመኝ አልኩት። ጥርስን ነክሰህ ሂዳለኝ። አሁን በጣም ደከመኝ። ትከሻው ላይ እንዳለው ጣልኩት። ምንም አላለም። አንሳው ብቻ አለኝ። እሺ ብዬ እንትን ስል በእናንተ በዚህ በኩል ዞር አለና ወፍራሙን በእሱ አረገና በቀጭኑ በኩል እኔ ያዝኩ። ትንሽ ልዩነት አለው። ትንሽ አሁንም ደከመኝ። አባዬ ደከመኛል። አሁን ከእንግዲህ ወዲያ ብትጥር ገላሃለሁ አለኝ። ጥርሴን ነክሼ ደረስ። ስማ አለኝ፣ አንድን ነገር ጀማሪ አትሁን ጨራሽውን አለኝ። አየህ ደከመኝ ካልክ በኋላ ጉልበት ነበረ። አሁን በጦርነት ውስጥ ብዙ ጊዜ ከጠላት ጋር እኩል ነው የጀመርነው። ምን በቃ እንልቀቅም የሚሉኝ አሉ ስታፎች። ምራቄን ውጪ እንትን እላለሁ። እንግዲህ the longer you stay አንተ ነህ አሸናፊ የሆነ የምትወጣ። ስለዚህ ጨራሽ መሆን አለብን። ሌላው ለወገኔ የማስተላልፈው ለእናንተ እባካችሁ ኢትዮጵያዊነትን ከፍ አድርጋችሁ ማናችሁም ፈሪሃ እግዚአብሔር ውስጣችሁ ይኑር። ሰው መጀመሪያ የተፈጠረው እግዚአብሔርን ለማመስገን በቃ። ከእግዚአብሔር ቀጥሎ ወንድምህን ነው። ወንድምህን እንደ ራስህ አድርገህ ውደድ ነው የሚለው መጽሐፍ። ወንድምህን እንደ ራስህ አድርገህ ጠርቆ አትዋሽበትም፣ አሰጣት አትመሰክርበትም፣ ችግር ትረዳዋለህ፣ አትገለውም። አየህ ሴልፊሽም አትሆንም። እና ይህንን ሕገ እግዚአብሔሩን ብቻ አክብሩት። ከሁሉም በላይ እቺ ጎስቃላ ሀገራችን ትልቅ ሀገር ነበረች፣ ትሆናለችም። ሩቅ አይደለም፣ በአንድ ሁለት ዓመት ውስጥ የምናየው ነገር እና ተስፋ ሰንቁ። በምትችሉት ነገር ደግሞ ወገናችሁን ምላይ የለያዩን እነሱ ናቸው። ይሄው ነሱ ተዋርዶ ወጥቷል። አሁን እኔና እናንተ ወንድሜ ወንድሜ እንባባል እንተጋገዝ። አገር ውስጥ ለሚሰሩት ለአንዳንድ ነገሮች ተደጋግፈን እንትን እንበል። አሁን እኛ የጀግኖች አምባ የጻናት አምባን እነሱ ያፈረሱት እናቋቁማለን ብላ አንድ ኮሚቴ ተቋቁማል። በእንደዚህ አይነት ላይ አስተዋጽኦአችሁና ብለ
ኦኬ ኦኬ
ሲያለ በቅጣት የመጣንባታለም ስንቃችንን አዘጋጅተን ህገ እግዚአብሔርን አክብረን ማለፍ አለብን። ለትውልዱ ደግሞ ከኛ በኋላ ለሚመጡት ምቹ ሁኔታ መፍጠር አለብን። አይ ቲንክ ይሄ በቂ ይመስለኛል ለዛሬ።
ጌታዬ እጅግ በጣም አመሰግናለሁ። እንግዲህ ወደፊትም በስልክ እንደምንገናኝ ተስፋ አደርጋለሁ። ፈጣሪ ብሎ ደግሞ ሁሉ ነገር ተሟልቶልን እዚሁ በአካል እንደምንገናኝ ባለሙሉ ተስፋ ነኝ። መልካም ቀን ይሁንልዎት እላለሁ ጌታዬ።
አሜን አሜን። ለእናንተም ወዳጅ
አሜን።
አድማጮቻችን አህመድ ከሜጀር ጀነራሉ ጋር ያደረጉትን ቃለ መጠይቅ እንደወደዳችሁት ተስፋ እናደርጋለን። ሰዓታችን ወደ መገባደዱ ነው። ከ11:56 ይላል የቀሩን 4 ደቂቃዎች ናቸው። በቀሩን ደቂቃዎች አንድ ሙዚቃ የምናስቀድ ይሆናል። ያ ሙዚቃ የመሰናበቻ ሙዚቃችን ይሆናልና አብራችሁን ስለተከታተላችሁን እናመሰግናለን። ሳምንት በተመሳሳይ ሰዓት በተመሳሳይ ጊዜ እንገናኛለን። ሁላችሁንም አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም የመስቀል በዓል የገና በዓል ይሁንላችሁ ያልን ሳምንቱን በሰላም እንደምታሳልፉ ተስፋ እናደርጋለን። በሚቀጥለው ሳምንት እንደምንገናኝ ባለሙሉ ተስፋ ነን። ከልብ እናመሰግናለን። መልካም በዓል ለክርስቲያኖች በሙሉ እናመሰግናለን። ከጫፍ ጫፍ ተነስ ታገል በገራ